በጌታ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። በሰላም አሳድሮ በዚህ ለሰንበቱ ጠዋት ስላደረሰን ጌታ ይመስገን። ዛሬ ቀኑ ኦገስት 8 2026 የሰንበት ቀን የቀኑ ፕሮግራማችን የሻለውን በዚህ ሰዓት እንጀምራለን። ዛሬ የተቀዳው ቁጥር የሚሆነው 7498 ይሆናል። ሁላችንም እንኳን ወደዚህ ወደ ሻለም የቴሌኮንፈረንስ ፕሮግራማችን በደህና መጣችሁ ማለት እወዳለሁኝ። ተጠበቀውን አብዝቶልን ደግሞ በሰላም ያሳድረን፣ ሳምንታችንን ጠብቆን በዚህ ጊዜ ስላበቃን እያመሰገን ይህንን የተባረከ አገልግሎት በጸሎት እንከፍታለን። እንጸልይ። እግዚአብሔር አምላካችን እና አባታችን ተመስገን፣ እናመሰግንሃለን። በሰላም ደግሞ አሳድረህ ለህይወታችን አድርገን ስለጨመርክልን በዚህ ባርከህና ቀድሰህ ለሰጠህን ሰንበት ጠዋት ደግሞ ጌታ ሆይ ተመስገን፣ እናመሰግንሃለን። በዚህ መስመር በአንድ ላይ ተገናኝተን አንተን እንድናመልክ ይህን መስመርም ስላዘጋጀህልን ፈቃደኛ አገልጋዮችም ስለሰጠህን ስለሁሉም ነገር ጌታ ሆይ ተመስገን፣ እናመሰግንሃለን። አባታችንና አምላካችን ደግሞ በዚህ ሰዓት በዚህ መስመር የተገናኘ ነው አንተን ለማምለክ እና ፈቃድህ እንዲሆን በእያንዳንዳችን ህይወት አንተ እንድትገባ አንተ እንድትናገረን ባርከህን እንድትውል እንለምንሃለን። በብዙ ነገር ጌታ ሆይ እየመለስክልን ጸሎታችንን እየረዳህን እያሻገርክን እዚህ ስላደረስከን እያመሰገን አሁንም ደግሞ ያለንን የጸሎት አደራዎች ሁሉ ይዘን ወደ አንተ እንቀርባለን። ፈቃድህ እንዲሆንና እንድትመልስልን የታመሙትን በዚህ ሰንበት ቀን አንተ እንድትፈውስልን እግዚአብሔር አባት አመስገኝ ህይወት ለእያንዳንዳችንን እንድትሰጠን ብዙ ታደርግልናለህና ለዛ ሁሉ ተመስገን እያለን አሁንም ደግሞ በዚህ መስመር የሚያገለግሉትን ሁሉ አንተ በተለየ መንገድ ትባርካቸው ለምንሃለሁ። ጸሎታችንም ስለሰማህን ተመስገን። ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ፣ አሁን የዝማሬ ጊዜ ነው ያለን። በመዝሙር የምታገለግሉ ድምጻችሁን አሰሙኝ። ተባረኩ። አሜን። ለሁላችን
ቅዱስ የሰንበት ቀን ረፍት ቀን ይሁን። ቅዱስ ሰንበት የዕረፍት ቀን ጌታችን ይባርካል። የተለየ ቅዱስ ቀን ፈጣሪ የቀደሰው። ኦ ቅዱስ የሰንበት ቀን እግዚአብሔር የቀደሰው። ምልክት ልትሆንልን ለዘላለም ዘላለም። ምድራዊ ደስታ እንሻ ከንቱ የሆነ ጭፈራ። የበለጠ ከዚያ አለ ያን ማልደን ተሻግረን። ቅዱስ የሰንበት ቀን እግዚአብሔር የቀደሳት። ምልክት ልትሆንልን ለዘላለም ዘላለም። አርብ ምሽት ከፀሐይ ግባት ይገኛሉ ክርስቲያናት። የሰንበት ቀን ሲጀምር በመዝሙርና በጸሎት። አሁን ቅዱስ የሰንበት ቀን እግዚአብሔር የቀደሳት። ምልክት ልትሆንልን ለዘላለም ዘላለም። ምስጋና ልስ ለአምላክ ላደረገ ሁሉንም። በአምላክ ተጠብቀን ለሰንበት ቀን ላበቃን። ቅዱስ የሰንበት ቀን እግዚአብሔር የቀደሳት። ምልክት ልትሆንልን ዘላለም ለዘላለም። አዳኝ ጸጋህን አብዛ ለማሸነፎቻችን። በፍቅሩ እንዲረዳን በየሰዓቱ ቀድሰን። አሁን ቅዱስ ሰንበት እግዚአብሔር ይቀደሳል ምልክት ልትሆንልን ለዘላለም ዘላለም አሜን
አሜን። እግዚአብሔር ይባርክሽ። እሺ፣ ሌላ የሚዘምረው? እሺ፣ አማረ።
መልካም ሰንበት።
አሜን። ለሁላችን
ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነን ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝም ቢደላወኝም በቤቱ እኖራለሁ። ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነን ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝ ቢደላኝም በቤቱ ኖራለሁ። ኑሮ እንዴት መሮኝ ሌት ተቀን ሳነባ ጉልበቴ ተሟጦ አምላኬን ስጠራ እርሱ ሊያጽናናኝ ፈጽሞ አልዘገየም። የረዳኝ እግዚአብሔር ከፍ በል ዘላለም። ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነት ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝ ቢደላኝም በቤቱ ኖራለሁ። ፍርዱ እውነተኛ፣ ቃል ኪዳኑ ጽኑ፣ ምሕረቱ ግሩም ነው፣ አሰራሩ ልዩ። ማስተዋል ጥበቡ እውቀቱ ጥልቅ ነው፣ የልቡን ሳሳብ ሊያውቅ የምችል ማን ነው? ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነን ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝ ቢደላኝም በቤቱ ኖራለሁ። ምድር ሐሴት ታድርግ ምስጋናዋን ታምጣ፣ ደሴቶችም ዛሬ ያክብሩት በእልልታ። እግዚአብሔር ነግሶ አሕዛብ ደነገጡ፣ በጣዖት ሚመኩ እንደ ሰም ቀለጡ። ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነን ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝ ቢደላኝም በቤቱ ኖራለሁ። ተራሮች ብናዱ ባህሩም ብናወጥ፣ ተስፋ እንደሌለው ሰው ከቶና ልታወቅ፣ በአምላክ አደባባይ ሁሌ ዘምራለሁ። ልክ እንደ ወይራ ዛፍ ለምልሜ አድራለሁ። ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነን ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝ ቢደላኝም በቤቱ ኖራለሁ። ድንቁን አወራለሁ እኔም በፊናዬ፣ እግዚአብሔርን ማግነን ማንገስ ነው ስራዬ። በዘመኔ ሁሉ አዜምለታለሁ፣ ቢከፋኝ ቢደላኝም በቤቱ ኖራለሁ። አሜን
አሜን። እግዚአብሔር ይባርክሽ አማረች። እሺ፣ ሌላ የሚዘምር
ዘምራለሁ?
እሺ ማዚ ተባረኪ።
እሺ ከድሮ መጻፋችን 210 እንዘምራለን። መልካም ሰንበት ለሁላችሁ። የአምላክ መምጫ ቀን ቀርቧል ይላል። የአምላክ መምጫው ቀን ቀርቧል ሲሉ እሰማለሁ። የፀሐይ ብርሃን ሲጨልም ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል፣ ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። የተነገሩት ምልክቶች በሰማይ በምድር ሁሉም ይመሰክራሉ የአምላክ መምጫ ቀን ቀርቧል ሲሉ። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል፣ ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። የምትጠብቅ ቤተ ክርስቲያን ትዕቢቷን ታስወግድ፣ ወገቧን ታጥቃ ትነሳ፣ ንጋቱን ትጠብቅ በትጋት። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል፣ ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። ወደ መተላለፊያ ውጡ፣ ወደ አውራ ጎዳናም ያልታደሙትንም ጥሩ፣ ለንጋቱ እንዲዘጋጁ። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል፣ ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። አሜን
አሜን። በዝማሬ ያገለገላችሁት ሁሉ እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። ሰዓታችን ደርሷልኝ። ሰንበት ትምህርት የምንወያይበት የዛሬውን የሰንበት ትምህርት ውይይት የሚመራልን ወንድማችን አቶ እንግዳው ብርሃኑ ይሆናል። አሁን መስመሩን ለሱ ለጣለው። ተባረክ አጎት፣ ጌታ ካንተ ጋር ይሁን።
እንደምን አደራችሁ?
እግዚአብሔር ይመስገን።
እግዚአብሔር ሰላም አሰንብቶ ከዚህ ከሰነቱ ጋር ስላደረሰን ምስጋና ይድረሰው። ባለፉት ቀናት ከሰንበት ማታ ጀምረን እስከ ትላንት ማታ ድረስ የዚህን ሳምንት የሰንበት ትምህርት ተወያይተናል፣ በደንብ ተማምረናል እና ዛሬ እንደ ድግግም ነው። ስለዚህ ሁላችሁም ለመሳተፍ ተዘጋጁ። የመንፈስ ስጦታዎች ነው የሚል ርዕሱ፣ ዋናው ርዕሱ። እነዚያ የመንፈስ ስጦታዎች ደግሞ ምን እንደሆኑ በየቀኑ ተዘርዝረው ይገኛሉ። ትላንትና በተለይ በትንቢትና በልሳን ላይ ወንድማችን ዶክተር ውሸት በደንብ ባርጎ አወያይቶናል። ዛሬ እንግዲህ እንዳልሁት የምንደጋግምበት ጊዜ ነው። መታሰቢያ ቁጥሩ እንዲህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችንም አጥብቃችሁ ፈልጉ፣ ይልቁንም ትንቢት መናገርን ተመኙ ይላል። አንደኛ ቆሮንቶስ 14:1 ነው እና ባለፈውም ጊዜ በአሁኑም ጊዜ ቤተ ክርስቲያን አካል እንደሆነች የተለያዩ ደግሞ የአካል ክፍሎች እንዳሏት እነዚያ ተጣምረው ተባብረው ሲሰሩ አካል ጤናማ ሆኖ ክፍሎች ሁሉ ጤናማ ሆኖ ሲሰሩ በደንብ እንደሚሰራው ሁሉ እነዚያም የአካል ክፍሎች የቤተ ክርስቲያን ክፍሎች አባሎቿ ማለት ነው አባላቷ ማለት ነው ሲሰሩ ቤተ ክርስቲያን ትሰምራለች። ጳውሎስ በዚህ በአንደኛ ቆሮንቶስ እና በሁለተኛ ቆሮንቶስ አሁን አንደኛ ቆሮንቶስ ላይ ያለ ነው የሚናገረው በቤተ ክርስቲያኑ ክፍፍል ስለነበረ ነው። ትብብር ስላልነበረ ለማስተባበር ፈልጎ ነው ይሄን እነዚህን ማስጠንቀቂያዎች እነዚህን ትምህርቶች የሚያስተምረው ይላል እና ወደ ትምህርቱ ጠለቅ ብለን ከመግባታችን በፊት አጭር ጸሎት ላድርግ። በሰማይ ያለህ አባታችን እግዚአብሔር ሆይ እናመሰግናሃለን ስለ ፍቅርና ስለ ቸርነትህ። በዚህ ጠዋት በሰንበት ጠዋት ሁላችንም ተሰብስበን ስለ አንተ ለመማር ስለ እኛም ለመማር አንተ ያደረክልን ነገር ሁሉ ለመገንዘብ ስጦታዎችን ሁሉ በደንብ ለመጠቀም እንድንችል በመንፈስህ እያስተማርህን ነው። የተማርነውን ደግሞ ከስራ ላይ እንድናውለው አንዱ ለአንዱ የአካል ክፍሉ መሆኑን አውቀን በፍቅር እንድንተሳሰር በዚህም በምንወያይበት ጊዜ በመንፈስ አብረንውን አስተምረን የተማርነውንም ከስራ ላይ እንድናውለው እርዳን ስለ ስምህ ብለህ አሜን። እና እንግዲህ የሰንበት ከኋላ ከሰዓት በኋላ ያለው የሚነግረን እንደ ሰው አካል ሁሉ ቤተ ክርስቲያን አንድ ናት፣ ነገር ግን እያንዳንዳቸው የተለያየ ሚና ወይም ተግባርና ስጦታ ያላቸው ብዙ ብልቶች አሏት። እነዚህ መንፈሳዊ ስጦታዎች በፍቅር ተግባራዊ ሲሆኑ የስላሴን ባህሪ የሚያንጸባርቅ የአንድነት ስሜት ይፈጥራል። በዚህ ሳምንት አንደኛ ቆሮንቶስ 12-14 ድረስ ስለ መንፈሳዊ ስጦታዎች የሚያስተምረውን ትምህርት እንቃኛለን። ይህ ጳውሎስ በሃይማኖታዊ መድረኮች ሊኖር ስለሚገባው ክርስቲያናዊ ባህሪ ከሚገልጽበት ሰፋ ያለ ክፍል ነው ይላል እና በእርግጥ ጳውሎስ ይላል የመጨረሻውን አንቀጽ ሳነብ፣ በእርግጥ ጳውሎስ በመጀመሪያዎቹ አራት የአንደኛ ቆሮንቶስ ምዕራፎች ላይ የተነሳውን የመከፋፈል ችግር አሁንም በአእምሮ ይዟል። እዚያም በቤተ ክርስቲያን አባላት መካከል ላለው አለመግባባት መፍትሄው በክርስቶስ አንድ መሆን እንደሆነ ገልጿል። አሁንም ደግሞ የመንፈሳዊ ስጦታችን ሚና በማብራራት ያንን ሀሳብ ይበልጥ ያዳብረዋል። እንደ ጳውሎስ አባባል መከፋፈልን ለማስወገድ ብቸኛው መንገድ በክርስቶስና በመንፈስ ቅዱስ አንድ መሆን ነው ይላል እና የክርስቶስም ጸሎት እንዲያ ነው፣ እኔ እናንተ አንድ እንደሆን እነሱም ደግሞ አንድ እንዲሆኑ እንዲተባበሩ ነው የሚለው እና ወደ እሁዱ ስንሄድ ልዩ ልዩ አይነት ስጦታዎች ይላል አንደኛ ቆሮንቶስ 12:1-6 አንድ ሰው ቢያነብልን ከዚያ ላይ በዚያ መሰረት ውይይቱን እንቀጥላለን። አንደኛ ቆሮንቶስ 12:1-6 የወጣ ሰው አለ?
አነባለሁ።
እሺ።
አንደኛ ቆሮንቶስ 12:1-6
አዎ።
ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ፣ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምጽ ወደ ሌላቸው ወደ ጣዖት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አሳውቃችኋለሁ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው።
እሺ ተባረኪ። እንግዲህ ዋናው ነገር ማስተዋል ያለብን ሁሉም ነገር የሚመጣው ከእግዚአብሔር ነው። እግዚአብሔር ደግሞ ለእያንዳንዳችን ስጦታ ሰጥቶናል ማለት ነው። ትልቅም ይሁን ትንሽ እያንዳንዱ ሰው ስጦታ አለው። ይሄን ማመን ሲያቅተን ነው ተግባራችን ችላየን የምንለውና እያንዳንዱ ሰው ስጦታ መኖሩን ሳንገነዘብ ስንቀር ያኔ ኃላፊነታችን እንዘነጋለን። በዚህ ሁኔታ ሁሉ ሰው ስጦታ እንዳለው ወይም ደግሞ እያንዳንዱ ሰው ስጦታውን የሚለይበት መንገድ ሁሉ ሰው ያምናል ስጦታ እንዳለው፣ ደግሞስ ከሌለውስ ወይም እንዳለው ካላመነው ወይም ካልተገነዘበ እያንዳንዳችን ስጦታ እንዳለን የምንገነዘበው እንዴት አድርገን ነው? እስቲ እዚህ ላይ እንወያይበት። መገንዘብ ያስፈልግ ስጦታችን ከስራ ላይ ለማዋል ስጦታ እንዳለን መገንዘብ አለብን። ሌሎች ሰዎችም ስጦታ እንዳላቸው መገንዘብ አለብን። ይሄንን የምንረዳው እንዴት አድርገን ነው? አቤት
ባንቺ አምላክ።
እሺ ባንቺ አምላክ ቀጥይ።
እኔም የሚመዘገብ የሚመስለኝ ስጦታ እንዳለኝ በማደርገው ጊዜ ደስ የሚለኝ እና የሚባርከኝ የሚቀድሰኝ ከሆነ እኔን ከባረከኝ ውህቶችንም ወንድሞችንም ይባርካቸዋል ብዬ አስባለሁ። ይሄ ነው የኔስ እንደሚመስለኝ።
ቀጥይ ቀጥይ። ይቅርታ
ጨርሻል።
አዎ እንግዲህ መጀመሪያ የሌለንን አንሰጥም፣ ያለንን ነው የምንሰጠው። እና እንዳለን ያ ስጦታ እንዳለን ተገንዝበን ያን ስጦታ ደግሞ ራሳችን የሚባርክ ከሆነ ነው ያልሽው እንግዲህ ሌሎችንም ይባርካል ብለን ማመን አለብን። መጀመሪያ ስጦታውን ማመን አለብን። በዚያ ስጦታ ራሳችን ተባርከን ሌሎችንም ለማባረክ መሰለፍ አለብን። የሌለንን አንሰጥም፣ እንዳለንም መገንዘብ አለብን። እሺ ሌላ ሰው በዚህ ላይ እንዴት ነው ስጦታችን የምንለየው? እንዴት ነው ሌሎችን የምንባርክበት? አቤት
ባንቲዬ ባለችው ያው እስማማለሁኝ። ከዛ በተረፈ ለራሳችን ደስ መሰኘት ይሄ ዋናው ነገር ነው። ከዛ በኋላ ደግሞ ሌላውን እንደሚያስደስት ደግሞ ፊድባክም አለ። እንግዲህ በመንፈስ ቅዱስ አማካኝነት በሌላ ሰው የሌላውንም ሲያስደስታቸው ዝም አይሉም። በቃ በዛ ነገር እንዲቀጥል አንድ ሰው ቀጥል እዚህ ላይ ጸጋ አለ ብሎ ስል ጉዳዩን ያ ጉዳይ የኔ እኔን ያስደስተኝ ሌላውንም እንዳስደስተው በዛ ማወቅ እችላለሁ ብዬ አስባለሁ።
እሺ መልካም። ተጨማሪ አስተያየት በዚህ በስጦታ ላይ እንዴት ነው ስጦታ እንዳለን የምንገነዘበው? ያለንን ስጦታ እንዴት ነው የምንጠቀምበት በሚለው ላይ አስተያየት ያለው ሰው ወይም ጥያቄም ቢሆን
ሄሎ።
አቤት።
ሌላውን ጥያቄ ይህን ልጠይቅ፣ ሁሉም ሰው ስጦታ አለው ወይ ላልከው፣ ሁሉም ሰው ስጦታ አለው። ያ ወደ ሩቅ አገር ሲሄድ ለአገልጋዮቹ አደራ የሰጣቸውን መክሊቶች ስንመለከት አላቸው ሁሉ ይብዛም ሚነስም። እና እግዚአብሔር በሰጠን ስጦታ እንድንሰራበት ይፈልጋል። ሰርተን ፍሬ እንድናፈራበት ይፈልጋል። ያ እንደቀበረው አንድ የተሰጠው እንደቀበረው እና ጌታውን እንደ ክፉ ጌታ እንደተመለከተው ሳንሆን የተሰጠንን አነሰ ሳንል በዛ ሳንል ወደፊት እንማረዋለን። ይሄኛው ያንሳል ይሄኛው ትልቅ ነው እያልን በሰው ሚዛን እንደምንመዝነው ሳይሆን እግዚአብሔር የሰጠን ስጦታ እያንዳንዳችን አለን። እንዴት እናቀዋለን? ይሄውን አሁን እንደተባለው የእግዚአብሔር መንፈስ ይገልጽልናል። ዝም ብሎ እግዚአብሔር ድብብቆሽ አይደለም የሚጫወተው፣ የእግዚአብሔር መንፈስ ይገልጽልናል። ስንሰራበት ደግሞ ውጤታማ ይሆናል። ያ ስጦታ ከሆነ ስጦታችን ካልሆነ ግን ውጤታማ አይሆንም። አናይም ውጤት በዛ ላይ ሰክሰስፉል አንሆንም። ስንሰራው አናቅበትማ እንዴት እንደምንሰራበት። እግዚአብሔር ከነ ጥበቡ ከነ እውቀቱ ነው የሚሰጠን እና በእንደዛ መንገድ እንመልከት።
ተባረኪ። አዎ ማዳበር አለብን። ወይም ደግሞ ይደክማል። በኋላ እንዳለ መኖሩንም መገንዘብ ያቅተናል። እንደ አካላዊ ጥንካሬ ነው። አቤት
እኔም ለመናገር የምፈልገው አለኝ።
እሺ ፓስተር ግርማ ቀጥል።
መቼም የትምህርቱን አርዕስት በምመለከትበት ጊዜ ትምህርቱን ሳላጠና በፊት አእምሮዬ የሄደው ወደ ዘጸአት 25-40 ባሉት ምዕራፎች ነው። የዛን ጊዜ የማህበረ ድንኳን ቤተ መቅደስ ብለን የምንጠራው ሲሰራ እግዚአብሔር ትእዛዝ ይሰጣል። ትእዛዝ በሚሰጥበት ጊዜ ያንም እነኛ ምዕራፎች ብታነብበት ስለ እግዚአብሔር አእምሮ፣ ስለ እግዚአብሔር አሳብ፣ ስለ እግዚአብሔር አስተያየት እንዲሁ በጣም ግሩም ነው። እግዚአብሔር ጥቃቅ ግን ነገርን ሁሉ የሚከታተል አምላክ ነው። ይሄኛው ጨርቅ በቀይ፣ ይሄኛው ጨርቅ በቢጫ፣ ይሄኛው በሐምራዊ ይሁን እና የዚህ ነገር ስፋቱ ይሄን ይሁን፣ ውርደቱ ይሄን ይሁን፣ ቁመቱ ይሄን ይሁን እያለ እያንዳንዱ በጥቃቅን ነው የሚናገረው። ሙሴ እርግጠኛ ነኝ ግራ እንደገባው፣ ምክንያቱም ሙሴ ከዚህ ቀደም በቤተ መንግስት ነው ያደገው። ከዛም ወታደርነት፣ ከዛም እረኛ ነበረ። ስለዚህ ሁሉ የሚያውቀው ነገር ከቶሆኑ የለም ነበረ። በጣም አስቸጋሪ መመሪያ ነበር እግዚአብሔር አምላክ የሰጠው። ምዕራፎቹ ስታነቡ ትረዳላችሁ። ነገር ግን ይገርማቸዋል፣ እግዚአብሔር አምላክ በዛን ጊዜ ሁለት ሰዎች አስነሳ። አንደኛው ባስልኤል ነው፣ አንደኛው ደግሞ ኤልያብ የተባሉ አሪፎች እያንዳንዱ ነገር እንዴት እንደሚሰራ የገባቸው ያስተዋሉ መንፈስ ቅዱስ ስጦታ የሰጣቸው ሰዎች ተነሱ እና በኋላ ቤተ መቅደሱ በመጨረሻ በሚመረቅበት ጊዜ እግዚአብሔር ክብር ራሱ ቤተ መቅደሱን እንደሞላ ሙሴ እንኳን ከቶኑ ለመግባት እንዳልቻለ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር ለስራ ሲኖር ሳለ ለዛ ለስራ በቂ የሆኑ ሰዎች ስጦታ ያላቸው ሰዎች ይሰጣል። ከዚህ ቀደምም ነበረ በሙሴ ጊዜ፣ አሁንም በእኛ ጊዜ። እኔ የሌለኝ ስጦታ ሌሎች አላቸው፣ እኔ ያለኝ ስጦታ ሌሎች ናቸው ይችላል። እኔ ለምሳሌ አንድ አበዛህ ትበለኝ እንጂ አንድ ደቂቃ ጨምሬልኝና
የፈለግከውን ጊዜ ውሰድ፣ ችግር የለም።
መዝሙር እወዳለሁ ከመጽሐፍ ቅዱሴ ቀጥሎ የመዝሙር መጽሐፍ ነው አጠገቤ ሁልጊዜ የሚቀመጠው። መዝሙር እወዳለሁ። ጠዋት ጠዋት ቀኑን የምጀምረው በመዝሙር ነው። ሌሎች ሲዘምሩ እሰማለሁ፣ በቃ በመዝሙር ነው። መዝሙር ትርጉም ይሰጠኛል። ነገር ግን አሁን እንደ መዓዛ እዘምራለሁ፣ ወይንም እንደ አስቴር ነገሬ እዘምራለሁ፣ ወይንም እንደ ባንቺ አምላክ ተበጀ እዘምራለሁ ለማለት አልችልም። ጭራሽም ድሮ ኮሌጅ በነበርኩበት ጊዜ በምዘምርበት ጊዜ የእኔ ክፍል ጓደኛ ምጥቅ የምወደው ነበረ ኤድሪያን ክሬግ የተባለ እና ይቀልድብኝ ነበር። አንተ በምዘምርበት ጊዜ ሌላው ሊቅርና ወፎቹን ቃል መዝሙራቸውን ያቆማሉ አንተ ባለ ለማዳመጥ እያለ ይቀልድብኝ ነበር። የለኝም ግን ያላቸውን ሰዎች ማክበር ይገባናል። ባለን ደግሞ እንደተቻለ ያህል እግዚአብሔር አምላክን ልንለምነው እንችላለን። እና መንፈስ ልዩ ነው፣ ልዩ ልዩ ሰዎች ልዩ ልዩ ነው። ነገር ግን ከቅድም ስትናገር አንዱ ሀቴ አንዱ ከአንዱ አይበልጥም አላለች ብላ ተናገራለች። ይበልጣል፣ መጽሐፍ ቅዱስ ይነግረናል። መጀመሪያ ሐዋርያ ከዛ ከነቢያት ከዛ መምህራን ከዛ ተአምራት የሚሰሩ ከዛ ፈውስ የሚሰጡ ይያለ ዝርዝሩ ይሰጣናል አንዱ ካንዱ ይበልጣል ነገር ግን ሁሉም ለአገልግሎት ማለ ይገባዋል ብዙ ግዜ ሰጠኝ ከልብ አመሰግናለሁ ወንድሜ ከዚህ በዚህ ላይ ቆማለሁ
በጣም ተባረከ የሚገርም ነገር አሁን ስለ ኦሪት ስለ የተመቅደሱ አሰራር እና እነዚያን ሰዎች እንዴት ጥበብ እንደሰጣቸው ስትናገር እኔ ሰሞኑን የኦሪትን መጽሐፍ ሳነብ ከሚገርሙኝ ነገሮች አንዱ በየቁጥሩ እግዚአብሔርን ሙሴን እንዲህ አለው እግዚአብሔርን ሙሴን እንዲህ አለው እግዚአብሔርን ሙሴን እንዲህ አለው ሚገርመኝ እግዚአብሔርና ሙሴ እንዴት ተቀራረቡ እንደሆነ እንዴት ያለ መታደል ነው በየቀኑ እግዚአብሔር ሙሴን ያናግረዋል እንዲበላቸው እንዲነገራቸው ይያለ መልእክቱን የሚልከው በሱ በኩል ነው እና እግዚአብሔርና ሙሴ እንዴት እንደተቀራረቡ የሚያስቀና ሁኔታ ነው እና አንዳንዴ እኔስ እንደው አንዳንዴ እንደ ሙሴ ሹክ ብለኝ ምን አለ የሚል ሐሳብ ይመጣብኛል እና እግዚአብሔር የሥርዓት አምላክ ነው ዝም ብሎ በግብውጣ የሚደረግ ነገር የለም ሰዎችንም ያድላል የሚያረጉት ነገሮች ጥበብ ይሰጣቸዋል እና ለሁላችንም ይሰጠናል ለመቀበል ፈቃደኞች ከሆን ጥበብን እንደያቅማችን እንደምንችለው ይሰጠናል ሙዚቃ መስማትና ሙዚቃ መጫወት ወይም ደግሞ መዘመር መቻል የተለያየ ነገሮች ናቸው እኔም መስማት ደስ ይለኛል ግን በዘመር ፓስተር ግርማ አንተ ጓደኛ እንዳለው ሳይሆን ሰው በሙሉ ከዚህ ከቴሌኮንፈረንስ ይወጣል በየፈራለው አንድ ሰው እንደዚህ በወጣትነቱ ሙዚቃ ዋሽንግተን መጫወት ፈልጎ አልቻለም እና ምን ሲልም ሰማ ዶሮ ሳይጮህ ከወፍጮ ላይ ተቀምጠ ሌሊት ብትሞክር መጫወት ትችላለህ ብሎ ሲነግሩት ያንም ሞከረ ነገር ግን አልሆነለትም እና ያለ ስጦታችን ብንታግል ደግሞ ጊዜያችን ማጥፋት ይሆናል ለእያንዳንዳችን ግን ስጦታ ተሰጥቶናል እግዚአብሔር ይመስገን ያን ለይቶ ማወቅና ማዳበር የኛ የእያንዳንዳችን ኃላፊነት ነው ቅድም አንድ ባህት እንደተናገረችው ለእነዚያ ለሶስት ሰዎች መግለጥ ተሰጥቷቸው ነበር ሁለቱ አተረፉበት አንዱ ግን ደብቆ እንደውም የተጠነቀቀ መስሎት ይኸውልህ እንዳይጠፋብኝ ጌታውንም ወቅሶ አንተ ኃይለኛ ጌታ መሆን ስለማውቅ እንዳይጠፋብኝ ደብቄ ሰጠው ርግማን ነው ያተረፈ ያ ሰው አንተ ርጉም እንዲህ መሆን እንዴት ታውቃለህ ተብሎ እንዲያውም ያለው ተቀምጦ ለሌላው ተሰጠው ይላል መጽሐፋችን እና ተባረኩ ወደ ሰኞው እንሄድ በብዝሃት ወይም በብዙነት ያለ አንድነት ይላል በብዙነት ያለ አንድነት በአንደኛ ቆሮንቶስ 14:12-14 ላይ የታወቀው የአንድነት ቋንቋ ያ መንፈስ አንድ ነው ጌታም አንድ ነው እና አምላክ አንድ ነው ይላል አካሉም እንደ ይቅርታ እንደውስ ብናነበው ምን አለ እናንበው አንደኛ ቆሮንቶስ 12:4-6 አንድ ሰው ያምጥልኝ አንደኛ ቆሮንቶስ 12:4-6
አነባለሁ
እሺ አምጥልኝ
የጸጋም ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው አገልግሎትም ልዩ ልዩ ነው ጌታም አንድ ነው አሰራርም ልዩ 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 ነው ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው
አዎ ተባረኪ እንግዲህ ምንጩ የት እንደሆነ ስናውቅ ነው ምን ተባበረው የሚሰጠው ነገር የተለያየ ቢሆንም ምንጩ አንድ ነው እግዚአብሔር ነው ሁላችንም የእግዚአብሔር ተከታዮች መሆናችን ያገኘነው ነገር ከእግዚአብሔር እንጂ ከራሳችን አለመሆን ስንገነዘብ ያን የህብረት ይመጣል በብዙሃንነት ህብረት የሚለው የተለያየ ነገር ሲኖር እንዲያውም ሰዎች አንዳንድ ሰዎች የሶሲዮሎጂ ምሁራን አንድ ህብረተሰብ የሚደረጀው ወይም የተለያየ የህዝብ አይነት ሲኖር ነው። አንድ አይነት ከሆነ ያ ሲጠፋ፣ ያ ሲመነምን ሌላ ተጨማሪ ትምህርታዊ ነገር ስለማይመጣ ከህብረተሰቡ እየመነመነ ያ ባህልም ያ ዘርም እየጠፋ ይሄዳል ይላሉ። ቤተ ክርስቲያንም እንደዚሁ ነው። እግዚአብሔር አንድ መሆን አንድ አምላክ ማምለካችን ስናውቅ ህብረታችን እየጠነከረ ይሄዳል። የእግዚአብሔርን ማንነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ለጋስነት፣ የእግዚአብሔርን ጠባቂነት ስንገነዘብ ሁላችንም ጠብቆ የያዘው ሁላችንም እንደ ሁኔታችን ችሎ የያዘን ታጋሽ አምላክ እንዳለን ስናውቅ እኛም የትዕግስትና የመተባበር መንፈስ ይኖረናል። የእግዚአብሔርን ባህሪ ስናውቅ የእሱ ባህሪ ወደ እኛ እንዲላከቅ ወደ እኛ እንዲዛወር በማድረግ እሱ ታጋሽ እንደሆነ እኛም ታጋሽ እንሆናለን። እሱ ለጋስ እንደሆነ እኛም ለጋስ እንሆናለን። እሱ መሐሪ እንደሆነ እኛም ይቅር ባዮች እንሆናለን። ያን ካልተገነዘብን ግን በራሳችን ምንም ልናደርግ አንችልም። የፈለገውን ያህል ችሎታ ቢኖረን ያን ችሎታችን ለጥሩ ነገር መጠቀም አንችልም። እግዚአብሔር ያለንን ወደ በርኩ ነገር የሚመራው እግዚአብሔር በመንፈሱ ራሱ ነው። የሰጠንን ከስራ ላይ እንድናውል የሚረዳን እግዚአብሔር ነው። ምክንያቱም መሳሪያውን የሚያውቀው ራሱ ነው። አንድ ሰው የሰራውን መሳሪያ ከነ መመሪያው፣ ለምሳሌ አንድ መሐንዲስ ወይም አንድን እቃ የፈለሰፈ ሰው ሲሸጠው ከነ መመሪያው ነው የሚሰጡ። እዚህ ሀገር የሚገርመኝ ነገር ትንሿን ነገር እንኳ በግምት ለመስራት አይፈልጉም። ትንሿን ነገር እንኳ ደረጃ በደረጃ ይሄን አርግ፣ ከዚህ ቀጥሎ ይሄ ነው ብለው መመሪያ ይሰጣሉ። አይንቁም። የእኛ ባህል አንዱ ችግራችን ደበስበስ ማድረግ እንወዳለን። ምን አለበት? አይ የመናቅ ነገር አለ። ነገር ግን ብዙ የተማሩ ሰዎች ጠንቅቀው የሰሩትን ስራ ወይም እቃ የሚጠቀሙበት ሰዎች ደግሞ ጠንቅቀው እንዲጠቀሙበት መረጃ መመሪያ ይሰጣሉ፣ ከመኪና ጀምሮ እስከ ጥቃቅኗ ነገር ድረስ እና እግዚአብሔርም የሰራውን ሰው መመሪያ ሰጥቶታል። ይህን ብታደርግ ይሆንብሃል፣ ይህን ብታደርግ እንዲህ ይሆናል የሚል መመሪያ ሰጥቶናል። ያለ ማስጠንቀቂያ ምንም ነገር አላስቀመጠም። ግን ምርጫ አለን፣ ያን መመሪያ ላለመከተል ምርጫ አለን። ግን ከነ ምርጫው ደግሞ ውጤቱን እንዲህ ብታደርግ ይሆንብሃል፣ እንዲህ ብታደርግ ይሆንልሃል የሚል የፍቅር ማስጠንቀቂያ እግዚአብሔር ሰጥቶናል። ከመጀመሪያው ጀምሮ ከአዳምና ከሔዋን ጀምሮ በዚህ ላይ እግዚአብሔር አንድ በመሆኑ ስጦታ የተለያየ ቢሆንም ተባብሮ መስራት ብዙሃን ተባብሮ ሲሰሩ ውጤት እንደሚያስገኙ በሚለው ላይ አስተያየት ወይም ጥያቄ ያላችሁ ጊዜ ሰጣቸዋል።
አሻባለን።
እሺ፣
ይሄ ቃል እኔ አላውቀውም። የባሃ በብዝሃነት ብዝሃነት ማለት ነው። አማርኛውን እኔ አማርኛን በእንግሊዘኛ መተርጎም ይቀለኛል፣ በጣም ብዙ ቃላቶች ስለገቡ ማለት ነው። እና ፓስተር ግርማ አመሰግናለሁ ስላስተካከልከው አባባሌን። አይበላለጡም ሳይሆን አባባሌ አንድ ናቸው። ስራቸው አላማቸው አንድ ነው። አንዱ ያለ አንዱ አይኖርም። ትንሽ ትልቅ ይናገራል በኋላ። ይሄኛው አነስ ያለ ይሄኛው ተለቅ ያለ ነው ብንልም አላማው ግን ልክ ጣትና አይን፣ እግር፣ ልብ እያለ እንደሚገልጸው እንደ ሰውነት አካል ሁሉም አንድ ላይ ካልሰራ የተለያየ ስራ እየሰሩ ሁሉም ግን በአንድ ሀሳብና በአንድ አላማ ካልሰሩ አላማው ግቡን አይመታም። አንዱ አንዱን መናቅ አይችልም። ከኔ ታንሳለህ ከኔ ትበልጣለህ ብሎ መተሳሰብ መኖር የለበትም። ምክንያቱም ያንን ስጦታ የሚሰጠው አንድ መንፈስ ስለሆነ ያንን አክብረን ተከባብረን በአንድነት መስራት ይገባናል። የተለያየ ስራ አለ፣ ግን ሁሉም አላማው አንድ ነው። ወደ አንድ ግብ ነው የምንሄደው።
እውነትሽን ነው። እኔም አንዳንድ ቃላት አዲስ እላቸዋለሁ፣ ግን ከብዙ ጊዜ ሆኑ ናቸው። የማይገቡኝ ነገሮች አሉ። ይህን ብዝህነት ዳይቨርሲቲ የሚለውን ነው ብዝህነት ብለው የተረጎሙት። እና ዳይቨርሲቲ የተለያየ ልዩነት፣ ልዩ ልዩ ጸባይ ያለው አንድ ከአንድ ላይ የሚኖር ነገር ግን የዚያ ህብረተሰብ አባል ወይም የዚያ ቡድን አባል የተለያዩ ጸባይ አላቸው። በቀለምም ሆነ በትምህርት ደረጃም ሆነ በጾታም ሆነ በሌላም ነገር የተለያየ እና እነዚያ ልዩነት ጥንካሬዎች ናቸው። አንዱ የሌለው ብርታት ሌላው ሊኖረው ይችላል። ከተባበሩ ይጠቅማሉ። ነገር ግን እነዚያ ልዩነቶች ደግሞ አጉልቶ እኔ አንተን አልመስልም፣ አንቺ እኔን አትመስልም ብሎ በየአቅጣጫው ከሄደ ደግሞ እነዚያ የተለያዩ ሁኔታዎች በረከት በመሆናቸው ፋንታ ጥፋት ይሆናሉ። እና የተለያየ ሰው የተለያየ ቋንቋም ሆነ ባህልም ሆነ ሌላም ችሎታ አምጥቶ ለህብረተሰቡ መጠቀሚያ ሲያደርገው እያንዳንዱ በበኩሉ ሲሰራ ያ ህብረተሰብ ብርታት ያገኛል። ቤተ ክርስቲያንም አንድ ህብረተሰብ ነው። እንደዚያ የተለያዩ ስጦታ ያላቸው ሰዎች ያን ስጦታቸው አስተባብረው ሲሰሩ ብርታት ያገኛሉ ለማለት ነው። እና እውነትሽን ነው። አንዳንዱ ቃል ቀጥታ ወይም ደግሞ የትርጉሙ ላይገባን ይችላል። ምናልባትም እንግዲህ የእንግሊዝኛውን እያዩ ከዚያ ላይ የራሳችን አጠቃቀም መሞከር ነው።
ሄሎ።
አቤት።
ስለ ብዝሃነት ትርጉም አንድ ቦታ ብዝሃነት ማለት የተለያዩ አካላት፣ ሀሳቦች፣ ባህሎች፣ ቋንቋዎች ወይም ህይወቶች በአንድ ቦታ ወይም ማህበረሰብ ውስጥ ተሰብስበው ወይም ተሰብስበው የሚገኙበት ቦታ ማለት ነው ይላል።
አዎ ተባረኪ። ያ ቦታ እንግዲህ እነዚያ ሁሉ ያሉበት ቦታ መለያየትንም መተባበርንም ያመጣል ማለት ነው። መለያየትን የሚያመጣው በሁሉም በየበኩሉ እኔ እንዲህ ነኝ አንተ እንዲህ ነህ ብሎ ያን በማስተባበር ፋንታ የአንዱ የራሱን ከሌላው ይበልጣል አድርጎ ከተመለከተው መከፋፈል የሚመጣ ያን ጊዜ ነው። በዓለማችን ያለው ችግር ሁሉ አሁን እኔ በልጥ በሚል የመጣ ነው። በአገርም ደረጃ ሆነ በብሔርም ደረጃ ሆነ ከዚያም በአነሰ ህብረተሰብ ውስጥ ሆነ የእኔ ነገር ከአንተ ይበልጣል፣ የእኔ ዘር ከአንተ ይበልጣል፣ የእኔ ቋንቋ ከአንተ ይበልጣል፣ የእኔ ታሪክ ከአንተ ይበልጣል በሚል እኔ ከማናንሽ በሚል ነገር የሚመጣ ነገር ነው። በዓለማችን ያለው ችግር ሁሉ ከዚያ የተነሳ ነው። በሀገር ደረጃም ሆነ በመንደር ደረጃ በፈለገው ደረጃ ቢሆን አንዱ አንዱን በመናቅ የእኔ ይበልጣል የሌላውን ልዩነት አክብሮ እኔም አንተም አንተ ነህ ብሎ ተባብሮ እንደመኖር አንዱ ከሌላው እበልጣለሁ በሚል ነገር ነው ለዚህ የመጣው። እና በደቀ መዛሙርቱም በኢየሱስ ክርስቶስ በዚህ ምድር በነበረበትም ጊዜ ትግላቸው ያ ነበር። የክርስቶስን ተልእኮ ስላላስተዋሉ በዚህ ምድር የሚነግስ መስሏቸው ማንኛችን ነን የበለጠ ስልጣን የምናገኝ በማለት በዚያ ነበር ችግሩ የነበረው። አሁንም ቢሆን የራስን ጥቅም ከሌላው አበልጦ በማሳየት በማኩራራት ራስን በማኩራራት የሚመጣ ነገር ነው እና ከዚህ ላይ
በስልጣን ራስን ከፍ በማድረግ
አዎ ልክ ነው። ቀጥይበት።
ራስን ከፍ ከፍ በማድረግ በስልጣን የኔ ይበልጣል፣ እኔ ጎበዝ ነኝ፣ አንተ ደካማ ነህ በማለት በዚህ ራስን ከፍ ማድረግ በዚያኛው ይልቅ
አዎ ልክ ነው።
እሱ እኮ በማድረግ
ልክ ነች። በግለሰብም ሆነ በህብረተሰብ እኮ ዋናው ነገር ራስን ወዳድነት ነው አይደለ? ራስን ወዳድነት፣ ራስን ብቻ መውደድ፣ የራስን ጥቅም ከሌላው አበልጦ ማሳየት። በመጽሐፍ ቅዱስ ውስጥ በአስቴር ግርማ ምዕራፍና ቁጥሩን ታውቆ ይሆናል ከሌላው ጥቅም የራሳችሁን ጥቅም ከእናንተ ጥቅም የሌላውን ጥቅም አስቀድሞ የሚላል አለ አይደለ? እና እንዲህ ያለ ነገር ከመጣ መተባበር ይገናል። እንዲህ አንቺ ስታስብልኝ ለአንቺ ማላስብበት ምን ምክንያት አለ? እና መተባበር መተሳሰብ ሲኖር የተሰጡንን መክሊቶች በሚገባ ለመጠቀም እድል ይኖረናል። እና እዚህ ላይ እንግዲህ ልዩነትን ለመጥፎ ከመዋል ወይም ደግሞ ለመልካም ከመዋል የራሳችሁም የታዘባችሁት ካለ በራሳችሁም የህይወት ተሞክሮ ካለ ወይም ከዚህ ከምንነጋገረው ጥቅሙና ጉዳቱን ጥያቄ ካላችሁ ወይም አስተያየት ብትሰጡ ደስ ይለኛል።
ላምብበው ጥቅሱን።
እሺ፣
ኤፌሶስ 2 ቁጥር 3 ላይ ነው።
አንብቢው ተባረይ።
እሺ፣ ከሁለት ጀምሬ ላምብበው። ደስታዬን ፈጽሙልኝ፣ በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር።
አቤት ምን አይነት ቅድስና ነው! ተባረኪ። እንዲያው ከሌላው ከእኔ ጥቅም ይልቅ የማዛ ጥቅም ይበልጥብኛል ብዬ ከእኔ ጥቅም ይልቅ የፓስተር ግርማ ነገር ይጠቅመኛል ይበልጥብኛል ብዬ ባስብ፣ እናንተ እኮ ደግሞ አዙራችሁ የምታስቡት ያኑ ነው አይደለም? እኔ ለእናንተ ሳስብ እናንተም ለእኔ ታስባላችሁ። እንዲህ አይነቱ መንፈስ ነው አሁን ከመካከላችን የጎደለ። እንዲህ አይነቱ የሌላውን ጥቅም ከራስ አብልጦ የማየት እንኳንና አብልጦ እንደ ራስ አድርጎ ማየትም አስቸግሯል። ክርስቶስ እኮ ባልንጀራህን እንደ ራስ ውደድ ነው አለ፣ ከራስ አብልጠህ አላለም። እንደ ራሳችን ከወደን ለእኛ የሚጠቅመውን እንዲጠቅም እናደርጋለን፣ እኛ የሚጎዳውንም ለሰዎች አናደርግም። መተሳሰብ ማለት ይሄ ነው። ተባረኪ ስለ ጥቅሱ። ሌሎቻችሁስ ምን ትላላችሁ ስለዚህ?
ሄሎ።
አቤት።
አሁን እንደተነበበው ጥቅስ ይሄ ሊሆን የሚችለው የጂዋይትን ኖት እያነበብኩ ነበር እና ስለዚህ ሳምንት ሰንበት ትምህርት ምን ይላል? ቃሉን ስናነብና የእግዚአብሔር መንፈስ በእኛ ውስጥ ሲኖር ወደ አንድነት እንመጣለን ይላል። እና ወደ አንድነት ልንመጣ የምንችለው ከራስ ወዳድነት ከእኛነት የምንወጣው የእግዚአብሔር መንፈስ በውስጣችን ሲኖር ነው። የእግዚአብሔር መንፈስ ደግሞ በውስጣችን ሊኖር የሚችለው በቃሉ ነው፣ በቃሉ ስንኖር ነው ለማለት ነው። ተባረኩ።
ተባረኪ። በጣም ጠቃሚ አስተያየት ነው። አዎ፣ ቃሉ ነው መሪያችን። ቃሉ ደግሞ የመጣው ከእግዚአብሔር ነው። እግዚአብሔር ክርስቶስ ራሱ ቃል ነው። ስለዚህ በቃሉ ተመስርተን በመንፈስ ቅዱስ ተረድተን የእያንዳንዳችን ጥቅም የአንዳችን የአንዱ መሆኑን ተገንዝበን እንደ ራሳችን እርስ በርስ ተዋደን የምንኖረው በዚህ ምክንያት ነው እና
የሚሆነው በፍቅር ሲሆን ነው። ፍቅር ካለ ከኔ ይልቅ ለጓደኛዬ አመዝናለሁ። ፍቅር የማይገዛው የለም። በፍቅር ከሆነ ሁሉ ይሆናል ማለት ነው።
በጣም ጥሩ። ፍቅር ካልሽ ዘንዳ ጥሩ መሸጋገሪያ ነው። ወደ ማክሰኞ እንሻገር እና ሁለት ጥቅሶች አሉ፣ እነሱን እናንብባቸው። አንዱ የታወቀው አንደኛ ቆሮንቶስ 13 የፍቅር ምዕራፍ 1-7 ተሰጥቷል። ሁለተኛው ደግሞ አንደኛ ጴጥሮስ 4:8-11 እነዚህ ሁለት ጥቅሶች እናንብና እንነጋገርባቸው።
አንደኛ ቆሮንቶስ ሁላ
አዎ አንደኛ ቆሮንቶስ 13:1-7 አንቺ ደግሞ እህት የድምፅሽን የሰማሁት አንደኛ ጴጥሮስ 4:8-11 ታነቢያለሽ።
በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትንም ሁሉ ባውቅ ተራሮችንም እስካፈርስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፅ ደስ አይለውም።
ሁሉንም ይታገሳል፣ ሁሉንም ያምናል፣ ሁሉንም ተስፋ ያደርጋል፣ በሁሉም ይጸናል።
ተባረኪ። በዚያው የቀጥሎውን እናንብና እንነጋገርባቸዋለን። አንደኛ ጴጥሮስ 4:8-11
አንደኛ ጴጥሮስ 4:8-11 እንዲህ ይላል፣ ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዛው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን።
አሜን። ተባረኩ ሁለታችሁም። በተለይ አንደኛ ቆሮንቶስ 13:4-7 ባለው ላይ የፍቅርን ባህሪያት በደንብ አድርጎ ዘርዝሯል። ብዙ ነገሮችን ያደርጋል። አትቀናም፣ ለራሱ አታስብም፣ ብዙ ነገር ታደርጋለች። በጴጥሮስም ላይ የተነበበው እንደዛ ነው። ከላይ የተሰጡት ብዙ ነገሮች አሉ። እንዲህም ባደርግ ራሴንም እንኳ በትንቢት ብናገር ምን ብል ፍቅር ከሌለ ዋጋ የለውም ያለው እነዚያን ስጦታዎች ማጣጣሉ አይደለም። ነገር ግን ፍቅር ከሌለ እነዚያ ነገሮችም ከስራ ላይ ሊውሉ አይችሉም። ፍቅር ደግሞ በተግባር ሲታይ ነው፣ ሲተገበር ይላሉ በአማርኛው አዲስ በአማርኛ በስራ ላይ ሲታይ ነው። እና ተነቧል። እስቲ በተነበበው ላይ አስተያየት ስጡ፣ ወይም ጥያቄ ካላችሁ ጥያቄ። እኔ ከተነበበው የበለጠ ላብራራው አልችልም። በደንብ አዳምጣችሁ እንደሆነ በደንብ የፍቅርን ሁኔታ የፍቅርን ምንነት በደንብ ተደርጎ ተገልጿል። እስቲ ስለ ፍቅር የራሳቸውም የኑሮ ተሞክሮ ካለ ደግሞ ከዚህ ላይ አሁን ብቻ አይደለም ያነበባችሁ የሰማችሁት፣ አንደኛ ቆሮንቶስ 13ን በቃላችን እናውቀው ነበር ድሮ። አሁን እንግዲህ አንዳንዶች አይረሳው ይሆናል። ሲነገር የኖረ ነገር ነው፣ የፍቅር ምዕራፍ ነው። እስቲ በዚህ ላይ አስተያየት ስጡ።
አለኝ አስተያየት በዚህ ላይ።
እሺ ፓስተር ግርማ።
ሁለት አስተያየት አለኝ። አንደኛ መገንዘብ የሚገባን አንደኛ ቆሮንቶስ 13 መጀመር የሚገባው ከምዕራፍ 12:31 ላይ ነው እና እንትን ሲያስተካክሉ በደንብ አላስተካከሉትም እና ስዛ ላይ ስናነበሳለን፣ ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያችኋለሁ ይላል እና ከዛ ነው መጀመር የሚገባው። አንደኛ እንትን እምነትም ቦታ አለው፣ ተስፋም ቦታ አለው። ነገር ግን ፍቅር ኃይለኛ እንደሆነ ይሄን ነው ይሄ መጀመር የሚገባ ከቁጥር 31 ላይ ነው። እሱን ለማለት ነው የፈለግኩት። ሁለተኛ ደግሞ እዚህ ላይ ከቁጥር 4 ጀምሮ ያለውን በምናነብበት ጊዜ የእኛን ስም ብንጨምር ትክክል አይመጣም። ነገር ግን መጀመር መጨመር የሚገባን የጌታችን ኢየሱስ ክርስቶስ ስም ነው። እዚ ላይ ፍቅር ታጋሽ ነው የሚለውን ኢየሱስ ክርስቶስ ታጋሽ ነው፣ ደግሞም ቸር ነው፣ አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም ኢየሱስ ክርስቶስ ብለን ስናንብሳለ ትክክል ይመጣል። ለእኛ ሲሆን አይገጥምም፣ ላይገጥም ይችላል። ለክርስቶስ ግን መቶ መቶ የሚገጥም ነው እና በቀላሉ ጳውሎስ ከዚህ ላይ የሚለው ክርስቶስን ምሰሉ፣ የስንዱካ ተከተሉ፣ እሱ ፍቅር ነው፣ በሱ ኑሩ ነው የሚለው እና ሀሳቡ ይሄ ነው ለማለት ነው የፈለግኩት። አመሰግናለሁ።
እሺ ተባረካው። ክርስቶስ ራሱ ፍቅር ነው። በፍቅር ነው ራሱን በፈቃዱ ዓለምን ለማዳን ህይወቱን የሰጠ በፍቅር ተነሳስቶ ነው፣ ተገዱ አይደለም። እና የፍቅር አምላክም ራሱን ፍቅር ነው። ተባረክ። ሌላ ሰው?
ሄሎ
እመት
መለስ ልበልና ወደ ቅድሙ ከይቅርታ ጋር
ጌታ ኢየሱስ ትልቅ ምሳሌያችን ነበር። በደቀ መዛሙርት ውስጥ የነበረው ችግር ማን ይበልጣል በመካከላችን? ማን ነው ከፍ የሚለው? ማን ነው በጌታ ኢየሱስ ቀኝና ግራ የሚቀመጠው በሚለው ፉክክር በሽተኛ እንኳን መጥቶ ለዛ ሰው በአንድ ልብ ሆኖ መጸለይ አቅቷቸው ነበር። ጌታ ኢየሱስ በመጨረሻ ጊዜ እግራቸውን እያንዳንዳቸውን እግራቸውን ሽርጡን አሸርጦ ፎጣውን እያንዳንዳቸውን አገለገለ። ከጨረሰ በኋላ ምንድን ነው ያላቸው? እንግዲህ እኔ መምህር ስትሉኝ እውነትም መምህር ነኝ፣ ጌታ ስትሉኝ እውነትም ጌታ ነኝ። ግን ያደረግኩትን ተመልከቱ፣ እናንተም እርስ በርሳችሁ እንደዚህ አድርጉ አላቸው። እና ማንም ከማንም እንደማይበልጥ በጌታ አይን ሁሉ አንድ እንደሆነ እኛም በአንድ አይን ሁሉንም ማየት እንድንችል እግዚአብሔር ሁላችን ይርዳን። ይሄን ደግሞ ፍቅር ሳይኖረው እነዚህን ነገሮች ማድረግ እንደሚቻልም ያሳስበን ነው ጳውሎስ። አሉ አይደለም እንዴ? ነቢያቶች አሉ፣ ሐሰተኛ ነቢያት አሉ፣ በልሳን የሚናገሩ አሉ፣ ብዙ እንደዚህ አይነት ተአምራቶችን የሚያደርጉ በሌላ መንፈስ ማለት ነው፣ በእግዚአብሔር መንፈስ ሳይሆን ከጌታ ጋር ሆነው ሳይሆን ጌታ ኢየሱስ በውስጣቸው ሳይኖር እንደዚህ አይነት ነገር ማድረግ ይቻላል። ግን እንደሚንሸዋሸዋ ጸናጽል፣ እንደማይረባ ነገር፣ እንደሚጠፋ፣ እንደሚበን፣ እንደማይዘልቅ እየነገረን ነው። ያየነው ነው፣ በዘመናችን እያየነው ነው አሁንም። እና ያለ ጌታ ማድረግም እንደሚቻል ግን ጠቃሚውን እና እውነተኛውን አገልግሎት ለማገልገል የእግዚአብሔር ፍቅር ጌታ ኢየሱስ ራሱ በውስጣችን እንደሚያስፈልግ እየነገረን ነው።
አሜን። ተባረኪ። አሁን እንግዲህ በማክሰኞው ላይ አስተያየት ወይም ጥያቄ ከሌላችሁ ወደ ረቡዕ እንሄዳለን። አስተያየት ወይ ጥያቄ አላችሁ? አሁን እስካሁን በተነጋገር ነው በፍቅር ላይ፣ ፍቅር ምን እንደሚያደርግ፣ ፍቅር ክርስቶስ እንደሆነ፣ ፍቅር ሲኖር ውድድር እኔ በልጥ እንደሌለ ተነጋግረናል። ተጨማሪ አስተያየት መስጠት የሚፈልግ ሰው አለ? እሺ፣ ወደ አዲስ ቋንቋ ወይም አዲስ ልሳን፣ አዲስ ቋንቋ የመናገር ስጦታ ወደሚለው እንሄድ። እዚህ ላይ ብዙ በአሁን በዘመናችን በልሳን እንነጋለን እያሉ የሚናገሩ ሰዎች አሉ። መጽሐፍ ቅዱስ የሚነግረን ግን እነ ጳውሎስም እና እነ ጴጥሮስም በበዓለ ሃምሳ ቀን ከተለያየ አገር የመጡ አይሁዶች የተለያየ ቋንቋ የሚናገሩ ሰዎችን ድምፁን እባካችሁ ዝጉልን፣ እያስቸገረ ነው። እግዚአብሔር ይስጥልን። እና በሚናገርበት ጊዜ እያንዳንዱ ሰው በራሱ ቋንቋ አስተዋለ። የሚስተዋል ቋንቋ ነው ተተርጉሞ ቋንቋውን የማያውቅ ሰው ተተርጉሞለት በመንፈስ ቅዱስ አማካይነት ተተርጉሞላቸው ያስተዋሉት ቋንቋ ነው። የማይታወቅ ቋንቋ፣ አንዱ ሲናገር አንዱ የማይሰማው ቋንቋ ትክክለኛ የልሳን ወይም ደግሞ የቋንቋ ስጦታ አይደለም። መስተዋል አለበት፣ መተርጎም አለበት። በአንዳንድ ቤተክርስቲያን፣ በአንዳንድ ሁኔታ ግን አሁን የሚታየው በእንግሊዝኛ ጅብሪሽ ይሉታል፣ ወይም ደግሞ እንዲሁ ድብልቅልቅ ያለ የማይገባ አንድን ቃል ወይም አንድን ሀረግ ደጋግሞ በመድገም መንፈስ ቅዱስ የሰጠን ነው ብሎ መናገሩ ስህተት መሆኑን ነው የሚነግረን የዘሮ ትምህርት። የሚነገረው ቋንቋ ለማያውቁት ተተርጉሞ በመንፈስ ቅዱስም ሆነ ወይም ተርጓሚዎች ተርጉመውት ለማያውቀው ሰው መግባት አለበት ነው የሚለው። ባጭሩ ይህን ነው የሚለው። እና በአሁኑ ጊዜ ግን የሚነገረው በሌላ ጊዜም አሁን ብቻ አይደለም፣ በልሳን የልሳን መናገር ችሎታ ተሰጥቶናል ብለው የሚናገሩት ራሳቸውም የማያስተውሉት ሌሎችም የማያስተውሉት ምንም ፍሬ የሌለው ነገር ነው። የልሳን ስጦታ ተናጋሪው ለሰሚዎቹ ሲናገር በሆነ መንገድ ሊገባቸው ይገባቸዋል ነው የሚለው። እና አንዳንድ ሰዎች ይናገራሉ። በቀደም ወንድሜ ሙሉ ጌታ ሲናገር ሰምቻለሁ። በዚህ ላይ አንድ የእንግሊዝኛ ተናጋሪ ፓስተር ደቡብ አሜሪካ ሄዶ ምንም እንግሊዝኛ በማያውቁ ሰዎች መካከል በእንግሊዝኛ ተናገረ። በኋላ ግን ሰዎቹ ተባርከንበታል፣ በሆነ መንገድ ተተርጉሞላቸው፣ መንፈስ ቅዱስ ተርጉሞላቸው እነዚያ ሰዎች ተባርከውበት ደስታቸውን እንደገለጹለት ሲናገር ሰምቻለሁ። መንፈስ ቅዱስ የማያደርገው ነገር የለም። በድሮውም ጊዜ የሰራው መንፈስ ቅዱስ በአሁኑም ጊዜ ይሰራል። እና ቋንቋ፣ የቋንቋ ስጦታ ተናጋሪው ለሰሚዎቹ እንዲያስተውል ሆኖ በሆነ መንገድ በሚስተዋል መንገድ መሆን አለበት ነው የሚለው ባጭሩ የዚህ እንትን። እና እናንተ አጋጥሟችሁ እንደሆነ ወይም ደግሞ ስለዚህ ስለ ልሳን አነጋገር የምትጨምሩት ካለ ተናገሩ። ዋናው ነገር የሚስተዋል ነገር መሆን አለበት ነው። በድሮውም ቢሆን በአሁኑም ጊዜ ተናጋሪው ለተናጋሪዎች ለአዳማጮቹ የሚናገረው ነገር በሆነ መንገድ ተተርጉሞ ሊገባቸው ይገባል ነው የሚለው።
እኔ ትንሽ ሀሳብ አለኝ። ብዙ ነሽ ነኝ።
እሺ ተዋረጅ።
እሺ በሰንበት ትምህርቱ የሚናገረው በፐብሊክ ላይ የሚነገረው ቋንቋ በሚሰማው ህዝብ መካከል የሚሰማ ወይም የሚተረጉም መኖር አለበት የሚለው ነው። ነገር ግን ትንሽ ልፍ ብለን ስናነብ በዛው ውስጥ ይመስለኛል ሌላ ቋንቋ አለ፣ የግል ቋንቋ ከእግዚአብሔር ጋር የምንነጋገርበት ቋንቋ አለ። እሱ ቋንቋ በፐብሊክ ውስጥ ሆኖ ዝም ብሎ ጅብሪ እንዳልሆነ ጅብሪ ሆኖ ይቀራል እንደዚያ ከሆነ እና ጳውሎስ የሚናገረው ሌላ ቋንቋ እንዳለ ከእግዚአብሔር ጋር የምትነጋገርበት ሌላ ቋንቋ እንዳለ ይናገራል። ከተሳሳትኩ እንግዲህ ሌሎች እንድታዘሙኝ እንትን እላለሁ። እኔ ግን በዚያ ነው ሁለት አይነት ቋንቋ ነው በፐብሊክ ውስጥ የምንናገረው። ፐብሊኩ ካልሰማው መተርጎም አለበት። ግን ሌላው ቋንቋ ከእግዚአብሔር ጋር የምንነጋገረው ከሰማይ ጋር የሚያገናኘን ሌላ ቋንቋ እንዳለ ነው። እኔ እሱ የለኝም፣ ያኛውም የለኝም፣ ሁለቱም የለኝም። ግን በህዝብ መካከል የሚናገረው ቋንቋ ጥቅም ከሌለው ለማግኘትም አልፈልግም። ግን ከእግዚአብሔር ጋር ለመነጋገር ግን ያችን ቋንቋ ባገኛት ደስ ይለኛል።
እሺ
አመሰግናለሁ። እኔም ለመናገር እፈልጋለሁ።
እሺ ፓስተር ግርማ፣
በበኩሌ በሐዋርያት ሥራ ምዕራፍ 2 ውስጥ ያለውና በአንደኛ ቆሮንቶስ 14 ያለው ሁለት የተለያዩ ነገሮች ነው። እና እህቴ ብዙ ነች እርጎ ነው ያጠጣችኝ ዛሬ ጠዋት። ትክክለኛ ነው፣ ሁለቱ ትክክል አለ። የዛን ጊዜ ሐዋርያት በሚናገሩበት ጊዜ እግዚአብሔር መንፈስ ከኢትዮጵያ ለመጣ በኢትዮጵያ ቋንቋ ከግብፅ በመጣ ግብፅ እያንዳንዱ ይሰማ ነበረ። እነኛ ተናግረውት እንደሆ ወይም መንፈስ ቅዱስ ለእነኛ የመስማት ችሎታ ስጦቻቸው ሰጥቷቸው ነው። እነሱ ግን በሚስተዋል ቋንቋ ነበር የሚናገሩት፣ በግሪክ፣ በላቲን፣ በግብፅ በምን ነበር የሚናገሩት። ይሄኛው ግን አንደኛ ቆሮንቶስ 14 ላይ ያለው አሁን እህቴ እንደተናገረችው ይሄ ልሳን የሚባለው ነገር እግዚአብሔር የሚያስተውለው አንዳንድ ጊዜ ተናጋሪውም የሚያስተውለው ነው። ልዩ ቋንቋ እና ይሄን ሲከሰት እኛ አላየንም ይሆናል። ነገር ግን የለም አልነበረም ለማለት አንችም። ነበረ ጳውሎስ ጭራሽም እኔ በልሳን ከእናንተ ይበልጥ እናገራለሁ፣ ነገር ግን ጥቂቱን በቋንቋ ብናገር ነው የሚሻለው ከልሳን ከምናገር ይላል። አለ የማይታወቅ ቋንቋ እግዚአብሔር ብቻ የሚያስተውለው ሰውየውም አንዳንዴ የሚያስተውለው ቋንቋ አለ። ብዙ ነች ጥሩ አድርጋ ነው የተናገረችው። እና መጽሐፍ ቅዱስ ያንን አንደኛ ቆሮንቶስ 14ን ስናነብሳለ ይሄ በጣም አድርጎ ግልጽ ነው። ነገር ግን በመካከላችን ስለማይታይ ያ ነገር አልነበረም ለማለት ከቶሆኑ አንችልም። በትክክል አለ እና በቤተ ክርስቲያንም ያ ልሳን እንዴ ይነገር ተብሎ አትነገርም ልሳን የሚናገር ሰው ካለ በልሳን የማይታወቅ ቋንቋ የሚናገረው ሳለ እግዚአብሔር ደግሞ ያንን ቋንቋ የሚተረጉም ሌላ ሰው ያስነሳል እንጂ አለ ሌላ እኛ ማናቀው እና ብዙ ነው ስለገዋለች እንደው ደስታ ያለ መግለጽ ያህል ነው እኔ እየጨመርኩት ይሄንን አመሰግናለሁ ከልቤ
እሺ ተባረኩ ሁለታችሁም እንግዲህ መቼም ቋንቋ ወይም ልሳን መግባቢያ ነው ሰሚውና አሰሚው ካልተግባቡ ውጤት አይኖረውም አሁን ከእግዚአብሔር መነጋገር ቋንቋ ላይ ያላችሁትም እግዚአብሔር ጸሎታችን ሲሰማ ወይም ደግሞ እግዚአብሔር የምንለውን ሲሰማ ሲቀበልልን ነው እግዚአብሔር ማንኛውንም ቋንቋ ይሰማል ስለዚህ እንግዲህ እናንተ ያላችሁትን ትንሽ ስላላጠናሁት ትንሽ መገንዘብ አለብኝ ማለት ነው እግዚአብሔር ግን በአማርኛም ስንጸልይ በትግርኛም ስንጸልይ በእንግሊዝኛም ስንጸልይ ሁሉን የሚሰማ ስለሆነ ወይሱን የምን ለሱ የምንጸልይበት ሌላ ቋንቋ አለ ሲባል ዛሬ ነው የሰማው እንግዲህ መመራመር አለብኝ ማለት ነው ግን እኔም ባስተውለው የማንኛውም ቋንቋ እግዚአብሔር እንደሚሰማ ነው እኛ ደግሞ ስንነጋገር እስበሳችን መደማመም መስተዋወል አለብን የማይስተዋል ነገር ከተናገር ለሰሚውም የሚጠቅም አይደለም እኛም እንዲሁ አላስተዋል ነው ማለት አይደለም የሚለው ነው እኔ ቀለል ባለ መንገድ ነው የተመለከትኩት ተባረኩ
አንድ ነገር መናገር እችላለሁ
እሺ ተባረክ
አሁን ፓስተርና ብዙዬ ባሉት በእውነት ግራ ተጋብቻለሁኝ ስለዚህ አሁን ከእግዚአብሔር ጋር ብቻ ነው የምንነጋገረው ብለው የሚያወሩት በመሐከላችን ብዙ አሉ እኔ ራሴ ዘመዶች አሉ ከእግዚአብሔር ጋር ልዩ ቋንቋ ነው የምናገረው ብለው እነዛ ሰዎች ልክ ናቸው ማለት ነው እኔ እውነቱን ለመናገር እግዚአብሔርን በቋንቋ ያነጋግረው መልሶልኝ ደግሞ መልሶልኝ ያውቃለሁ በደንብ ይረዳኛል እና ሌላ ልዩ ቋንቋ ከሱ ጋር የሚባለው ነገር በጣም አደናግሮኛል
እኔም ከአንቺ ጋር ነኝ እንግዲህ የበለጠ ማብራሪያ ለእህቴ ፓስተር ግርማ
እሺ ማን ነው ሌላ ነገር
አዎ ተናገር
ግልጽ ነው እኮ እንደው እኛ ይሄ ማይስተዋል ቋንቋ የለም የሚል በአእምሯችን ተቀርጾ ነው እንጂ አንደኛ ቆሎ ታሳስ በደንብ ነው የሚናገረው አሁን ለምሳሌ እህቴ ሊዲያ በምክንያቱ ድምጽሽ ስለሰማው በጣም ደስ ብሎኛል እግዚአብሔር አምላክ ካንቺ ጋር ይሁን
አሜን
አንቺ ዘመዶች ትክክል ናቸው ያልሆነ ሁሉ ነገር ለእውነተኛ ነገር ሐሰተኛ ደግሞ ነገር አለ ስለዚህ እንደነሱ ለመፈል አይችልም ነገር ግን የማይስተዋል እግዚአብሔር ብቻ የሚያስተውለው አንዳንድ ጊዜ ደግሞ ተናጋሪውም የሚያስተውለው ቋንቋ እንዳለ አንደኛ ቆሮንቶስ በደንብ ነው የሚያስተምረው አሁን ቁጥር 3ን ብትመለከት ይችላል በልሳን የሚናገር አለ ለእግዚአብሔር እንጂ ለሰው አይናገርም አለ አዎ ይሁንና ይናገራል ልዩ ቋንቋ ነው እኛ ማናቀው ሚስጥር የሆነው የሚነገረው የሚረዳው ሌላ ሰው አይረዳውም ይሆናል እግዚአብሔር ግን ይረዳዋል አለ እንደዚህ አለ እና ነገር ግን መጽሐፍ ቅዱስ ከዚህ ላይ ከአንደኛ ቆሮንቶስ 14 ላይ የሚያስተምረን ከሁሉ የሚስተዋል ቋንቋ ነው ከይሄኛው አለ ነገር ግን ደረጃው ያነሰ ነው እና እዚሁ ላይ ሲነግረን ሳለ ከእንትን ላይ ከ14 ቁጥር 4 ላይ ሲነገር ስለ በልሳን የሚናገር ራሱን ያነጻል አለ ቋንቋ ራሱን ያነጻል እግዚአብሔር ያነጋግርበታል አለ ቋንቋ ነገር ግን ትንቢትን የሚናገር ግን ቤተክርስቲያን ያነጻል ሁላችሁም በልሳን ብትናገሩ እወዳለሁ አለ ከዚህ ይልቅ ግን ትንቢትን ብትናገሩ እወዳለሁ እና ቤተ ክርስቲያን እንድትታነጽ በልሳን የሚናገር ሰው የተነገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል። ስለዚህ ካለ እውነት ቤተክርስቲያን ውስጥ የሚናገር ሰው ካለ እግዚአብሔር ደግሞ ለሌላ ሰው ትርጉም ይሰጠዋልና በልሳን እንዲናገር አይፈቀድለትም። ከተፈቀደ ግን እግዚአብሔር የሚተረጉም ይሰጣል። ይሄ ብዙ ሰዎች እንትን የሚሉን መጽሐፍ ቅዱስ ግን በግልጽ ይናገራል። ብዙ ነሽም ተናግረዋል። እኔም አምናለሁ። እስቲ ስታነቡሳለ ራሳችሁ ትረዳላችሁ። አመሰግናለሁ።
አሜን አሜን። እንግዲህ መቼም ዋናው ነገር እህቴ ሊዲያ የምጨምረው ነገር አለሽ?
እኔ ልናገር አንዲት ብቻ።
እሺ።
ይሄ ልሳን ከእግዚአብሔር ጋር የምንናገረው ነው እንጂ በፐብሊክ አይደለም። ልሳን የተባለው እንደተናገረው በፐብሊክ ልሳን እናገራለሁ ማለት ትክክል አይደለም። ከዚያ ከተነገረ የሚተረጉም ሰው መኖር አለበት
እንደምንጠቁም።
አልሆነ ግን ከእግዚአብሔር ጋር ተነጋግረህ ለራስህና ለእግዚአብሔር መሆን አለበት። መረበሽ የለበትም። በህብረተሰብ ውስጥ ሆኖ መናገር
ተባረኩ። ጊዜ እየሄደብን ነው። አንቺ ተናገሪና
ማጥናት ያስፈልገኛል። አጠናዋለሁኝ። አሁን ብዙ የላለችው ምንድን ነው ፐርፐሱ? እኔ በአማርኛ አነጋግሬው እሱም በአማርኛ መልሶልኝ ከተግባባን በልዩ ቋንቋ፣ ግን ማጥናት አለብኝ። በዚህ የሚጨርሰው በቃ።
እኔ ማንች ጋር ነኝ። እግዚአብሔር ግን በቋንቋውን ሁሉ ስለሚያስተውል ምን ጸልዮን በቋንቋችን ይሰማናል። ብቻ ከልባችን በእምነት ስንጽ መጸለይ ያለብን ዋናው ነገር እሱ ነው። ስለ ትንቢት አንድ ጥያቄ ልጠይቅ ነበር፣ ጊዜ እየሄደ ነው። በአሁኑ ትንቢት ከሁሉ ከፍቅር ከሁሉ ተፈታል። ትንቢት በትንቢት ተናገሩ እያለ ይላል። ትንቢትም ስጦታ ነው። በአሁኑ ዘመናችን ግን እውነተኛ ትንቢት ተናጋሪዎችን ብዙ አናይም። እንዴት ነው ትንቢት ከአሁኑ ትውልድ ተለይቶታል ወይም አልተሰጠውም ማለት ነው? ፓስተር ግርማ ምን ይመስልሃል? ባጭሩ
ጥሩ ጥያቄ ነው የጠየከኝ። ስለጠየከኝም በጣም በጣም አድርጌ አመሰግናለሁ። ትንቢት የሚለው ቃል የወደፊቱን መናገር አይደለም እና እሱም ነው። ነገር ግን ትንቢት መናገር ማለት አሁን አንተ ትንቢት እየተናገርክ ነው። ምክንያቱም የሰንበት ትምህርትን እግዚአብሔር የሚያስተምረውን ነገር በደንብ ካጠና በኋላ ጉባኤው በሚያስተውል ቋንቋ የእግዚአብሔርን ሀሳብ፣ የእግዚአብሔርን ቃል፣ የእግዚአብሔርን ምኞት፣ የእግዚአብሔርን እቅድ እያስተማርክ ነው። ነቢይ ነህ። ነቢይ ነው። ነቢይ የሚለው መጽሐፍ ቅዱስ ወደፊት የሚመጣውን የሚናገር ብቻ አይደለም፣ አይደለም። የእግዚአብሔርን ቃል አጥንቶ ያንም በሚገባ አኳኋን ፈትፍቶ ለሕዝቡ የሚያጎርስ እንደ ነቢይ ይናገራል። እና ነቢይን የሚያከብር የነቢይን ዋጋ ያገኛል ብሎ ይላል። እና ቃሉን በሚገባ አጥንቶ ያንን ለሰዎች ማካፈል እንደ ትንቢት ነው የሚቆጠረው። ስለዛ ጉዳይ ነው እንጂ ወደፊት እንደዚህ ይሆናል፣ ወደፊት እንደዛ ይሆናል ብሎ መናገር አይደለም እዚህ ላይ። እና ቃሉን ማብራራት ነው። አዎ፣ ሌላም የምናገረው ነገር ነበር፣ በዚህ ግን ላቁም። እሺ፣ አመሰግናለሁ።
ተባረክ። እህቴ ማዛም ይሄኑ ነገር ትናንትና ብላለች። ትንቢት የወደፊቱን መናገር ብቻ አይደለም። እንዲያውም ነቢዩ ናታንን አብስታ ዳዊትን እዚያው ላይ እንዳብራራለት ኃጢአቱን እንደገለጠለት እና ትንቢት ማለት የወደፊቱን መናገር ብቻ ሳይሆን የአሁኑንም የተገለጸልንን አብራርቶ በቃሉ ለመኖር ሌሎችም በቃሉ እንዲኖሩ እኛም በቃሉ እንድንኖር ማድረግ ነው ያላችሁት። የትላንቱም የዛሬውም ተስማምቶኛል። ስለተሳተፋችሁ ተባረኩ። መልካም ውይይት ነበረን። እግዚአብሔር የሰጠንን ስጦታዎች እየተገነዘብን ለእሱ ክብር እንድናውለው አምላካችን ይርዳን። ጨርሻለሁ። ደህና ዋሉ።
አጎት በጸሎት ዝጋል።
እሺ፣ እንጸልይ። በሰማይ ያለህ አባታችን እናመሰግናለን። አንተ የስጦታ ሁሉ ምንጭ ነህ። ለእያንዳንዳችን እንደ አቅማችን ስጦታ ሰጥተህናል። የሰጠህን ስጦታ ከስራ ላይ እንድናውለው ነፍሳትን ለማዳን እኛንም ራሳችን ወደ አንተ በበለጠ ለማቅረብ እንድንጠቀምበት እርዳን። ከመካከላችን ተገኝተ ስላወያየን ስላስተማረን ተመስገን። የቀረውንም አገልግሎት ሁሉ ባርክልን። ስለ ስም ብለ አሜን
አሜን አሜን እግዚአብሔር ይባርክ ጋሽንግዳው ብርሃኑ ስለ ሰንበት ትምህርት ውይይቱ ጌታ ጸጋውን ያብዛልህ አገልግሎትህን ጌታ ይባርክ ላለው ሐሳብን በመስጠት እንደዚሁ የተባበራችሁትን ሁሉ ጌታ ይባርካችሁ እኛም ደግሞ እንግዲህ በምንማረው ሁሉ መኖር እንድንችል ሁላችንንም እግዚአብሔር ይርዳን ሁላችሁንም መልካም ሰንበት ላለው ፕሮግራሙንም መማራው ዘመና የተረፈ ነኝ ከካሊፎርኒያ ወደ ሁለተኛው ፕሮግራም ከመተላለፋችን በፊት ሁላችሁንም መልካም ሰንበት ላለው ዛሬ የተቀደው ቁጥር የሚሆነው 7498 ነው የሚቀጥለውን ክፍል ስንጀምር እህታችን ማርሸት ኃይሉ አምላካችን አመስግኑ የሚለውን ዝማሬ ከዘመረችልን በኋላ ወንድማችን ተስፋው መኮንን በጸሎት የሚቀጥለውን ክፍል ይከፍትልናል ተባረኩ
አሜን እሺ አምላካችን አመስግኑ በምድር ያላችሁ ሁሉ የሰማይ ሰራዊት ደግሞ ስላሴ ማውድሱ
አሜን አሜን በዘላለማዊ ፍቅር የወደድከን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን ሳምንቱን በሙሉ እግዚአብሔር አምላክ ሆይ በምድራዊ ህይወታችን በመንወጣበት በመንገባበት በእያንዳንዱ እንቅስቃሴያችን ከኛ ጋር ስለነበርክ ሰላም ስላልተለየን ጥበቃ ስላልተለየን እጅግ አድርገን እናመሰግናለን ቅዱስ አባት በዚህ ዕለት ደግሞ በቤትህ አንተን ለማምለክ የሰራዊት ጌታ ወደ አንተ ለመቅረብ በተቀደሰችው ቀን በዚህ ሰዓት ሁላችንም ባለንበት ሁኔታ ወደ አንተ ቀርበናል ወደዚህ ስንቀርብ ሳለ ግን የመጣን እግዚአብሔር ሆይ ከኃጢአታችን ጋር ነው ኃጢአታችንና መተላለፋችን ሁሉ ይቅር ብለህን እግዚአብሔር ሆይ በቅድስና ተቀድሰን ዘንድ ባርኮትን ተሰጠን ዘንድ ይህን የሰንበት አገልግሎት ዕለት እግዚአብሔር ሆይ በመካከላችን ተገኝተህ ተባርከን ዘንድ እንለምናሃለን ለኛ ብቻ ሳይሆን እግዚአብሔር ሆይ ይህን በቴሌኮንፈረንስ ለሚያዳምጡ የተቀደውንም ለሚያዳምጡ ሁሉ በዓለም ዙሪያ የሚካሄደውን እግዚአብሔር ሆይ የሰንበት አገልግሎት ሁሉ ተባርክ ዘንድ እንለምናሃለን አንተ ስትመጣ ሳለ በአንድ ላይ ሆነን የምናመልክበት ጊዜ ቅርብ ነው ስለዚህ ለዛ ቀን ሁላችንንም አድመን በዚህ ዕለት ደግሞ አንተ ባርከን በመካከላችን ተገኝ ስለሰማህን ተመስገን በናዝሬቱ በኢየሱስ ስም ስትልስማን አሜን
አሜን እሺ እዚህ በመቀጠል የአስራትና የስጦታ ጥቅስ የምታነብልን እህታችን አማረች ጎጎት ሆናለች ጥቅስ አንብባ በጸሎት ተመራናለች እንግዲህ ሁሌም እንደምንናገረው አስራቶቻችን ወደ ምንሄድበት ቤተክርስቲያን ነው የምንመልሰው ስጦታ መላክ ለምትፈልጉ fund@shalom.com በሚለው ዜል መላክ ይቻላል አሁን ጊዜውን ለሷ ለቃለሁ አማርሽ
እሺ መልካም ሰንበት ለዛሬ ስጦታ ጥቅስ ማነበው መዝሙረ ዳዊት 50:14 ነው መዝሙረ ዳዊት 50:14 እንዲህ ይላል የምስጋና መስዋዕት ለእግዚአብሔር አቅርብ ስዕለትህንም ለልዑል ትጥላል የምስጋና መስዋዕት ለእግዚአብሔር አቅርብ ስዕለትህንም ለልዑል እንጸልይ
የዘላለም አምላክ እግዚአብሔር አብ ወመንፈስ ቅዱስ አንድ አምላክ ጥበቃ ቸርነትህ መልካምነትህ በዝቶልን ሳምንቱን በሰላም አሻግረን በዚህ ሰዓት ጌታው በከበረ አሚልኮ ውስጥ እንድንገኝ ስለረዳን እጅግ አድርጌ አመሰግናለሁ። ይህንንም ሰዓት ደግሞ ከጀመርንበት ሰዓት ጀምሮ መንፈስ ቅዱስህ በልዩ ሁኔታ ጌታው እያብራራልን ስለሆነ በእውነት ይህንን የጥበብ ቃል ጌታ ሆይ እንድንገነዘብ ከወቅቱ ከጊዜው አንጻር ጌታ ሆይ አስተካክለ አሳምረ ለኛለ ልጆች እየመገብከን ስለሆነ እጅግ አድርጌ አመሰግናለሁ። ክብር ምስጋና ለአንተ ይሁን። አሁን ደግሞ ጌታዬና አምላኬ ሆይ ምድርና ሞላዋ የአንተ ናት። አባት ሆይ ለእኛ ስላደረክልን ምስጋና ነው እንጂ ከኛ የምንሰጥህ አንድም ነገር የለንም። እኛ ራሳችን ያንተ እስከሆንን ድረስ ሁሉ ነገራችን የአንተ ነውና፣ ስለዚህ በመስጠት በምስጋና በረከት እንድናገኝ ጌታ ሆይ ከሰጠህን ነገር ጌታ ሆይ እንደ ቃልህ ጌታ ሆይ በመመለስ እንድንባረክ አንተ ጌታ ሆይ እንድትረዳን እማጸናሃለሁኝ። አቤቱ ጌታ ሆይ አንተ የምትጠይቀን ጥቂቷን ነው። አባት ሆይ ያችን ጥቂት ነገር ባለማድረግ ከበረከት ውጪ እንዳንሆን እንድናስተውል ጌታ ሆይ እርዳን። ከዛ የምናደርገውንም ነገር ደግሞ በተገቢ ቦታ ሄዶ ለነፍሳት መዳን እንዲሆን የስራው ባለቤት አንተ ነህና እያንዳንዱን ሁኔታ አንተ ተከታትለ ታስፈጽም ዘንድ ማጸናሃለሁኝ። ይህንን ለማድረግ እየፈለጉ በልዩ ልዩ ምክንያት በህመም ስራ በማጣት የተቸገሩትን ህዝቦችህን ደግሞ አስባቸው። እኛም ደግሞ በባረከን መጠን አባቶ እንድንባረክ እርዳን። ስለ ሁሉ ክብር ምስጋና ለአንተ ይሁን። ቀሪውንም ፕሮግራማችንን ባርከ ቀድስልን በኢየሱስ ክርስቶስ ስም አሜን
አሜን። እሺ፣ እዚህ ቀጥለን የአገልግሎቱን መግቢያ ጥቅስ እኔ አነባለሁ። የዛሬው የአገልግሎት መግቢያ ጥቅሳችን የሚገኘው ዘዳግም 27:10 ላይ ነው። ቃሉም እንዲህ ይላል፣ የእግዚአብሔርንም የአምላክህን ቃል ስማ፣ ትእዛዙንም አድርግ፣ ፍርዱንም እኔ ዛሬ የማዝህን። በድሮ ትርጉም ነው ያነበብኩት፣ በ1886 እግዚአብሔር አምላክ ይሄ በዚህ ቃል ሊያስተምረን ያለውን ዛሬ ማስተዋል እንድንችል ሁላችንንም እግዚአብሔር ይርዳን። እዚህ ቀጥለን የመዝሙር ጊዜ ነው የሚኖረን። የውዳሴ መዝሙር 95 የሱስም ማገልገል የሚለውን እህታችን መዓዛ በዝማሬ ታገለግልናለች። ተባረኪ መዓዛ።
አሜን። ሁላችሁም መጽሐፉን አውጡና ዘምሩ። ሚውት አድርጋችሁ እንዘምራለን። የሱስን አገልግል
የሱስን ማገልገል ዋጋ ይሰጣል ፍጹም ደስታ ከእርሱ ይገኛል በቃሉ መታመን ታላቅ እረፍት ነው። ስለዚህ ናገልግለው የሱስን አገልግል እድሜህን ሁሉ ዋጋ ታገኛለህና በመንገድህ እንኳ ችግር ቢያገኝ እሱ ጋሻ ይሆንልሃል። የሱስን አገልግል የሆነ ቢሆን በስራ ሁሉ ታማኝ ሁነቁም ቃሉ መታመን ታላቅ ሀብት አለው። ስለዚህ ና አገልግለው የሱስን አገልግል እድሜህን ሁሉ ዋጋ ታገኛለህና በመን እንኳን ችግር ቢያገኝ እሱ ጋሻ ይሆንልሃል። ምናልባት ጨለማ ይሆንብናል የሚፈትነን ሐዘን ይመጣል። ክቡር አዳኛችን ጠባቂያችን ነው። ስለዚህ ና አገልግለው፣ ኢየሱስን አገልግል እድሜህን ሁሉ ዋጋ ታገኛለህና በመንገድህ እንኳ ችግር ቢያገኝ እርሱ ጋሻ ይሆንልሃል።
አሜን አሜን። ተባረኪ። እሺ፣ እዚህ ቀጥለን የእግዚአብሔርን የሕይወት ቃል የምናጠናበት ጊዜ ነው። የዛሬውን የስብከት አገልግሎት የሚወስድልን ወንድማችን ተስፋው መኮንን ይሆናል። እንግዲህ ብዙዎቻችን እናውቀዋለን ብዬ አስባለሁኝ፣ ምክንያቱም በብዙ መስመሮች እየገባ ያገለግለናል በዚህ በሻሎም ቴሌኮንፈረንስ። ለዛ እግዚአብሔር እናመሰግናለን። እንኳን ደህና መጣህ ላለሁኝ የዛሬውን የመልእክቱ አርዕስት እንደ እግዚአብሔር ፈቃድ ለመኖር ሊኖረን የሚገባ ልምምድ በሚል አርዕስት እግዚአብሔር የሰጠውን ለእኛ ደግሞ ያካፍለናል። የጌታ መንፈስ በሙላት ይገናኝ። ተባረክ ተስፋው።
አሜን አሜን። ድምፄ ይሰማል?
አዎ ትሰማለህ።
እግዚአብሔር ይባርካችሁ። ፕሮግራሙን በመምራት እህቴ ዘመናዊ፣ የተለያዩ መዝሙሮችን በመዘመር የሰንበት ትምህርትም ቀሽ እንግዳው በጥሩ ሁኔታ ስታወያየን ነበር። ውይይቱ ሞቅ ያለ ነበር። እግዚአብሔር በዚህ ልዩ ትምህርትን ልዩ በረከትን እንደሰጠን አምናለሁ። ለዚህ ለተቀደሰ አገልግሎታችሁ ሁላችሁንም እግዚአብሔር ይባርካችሁ እላለሁ። እንደምን አላችሁ ወገኖች? ዛሬ ከእግዚአብሔር ቃል ከእናንተ ጋር ለመውሰድ የመረጥኩትን ርዕስ ቅድም እህቴ ዘመናዊ ብለዋለች፣ እንደ እግዚአብሔር ፈቃድ ለመኖር መለማመድ ወይም ለእግዚአብሔር የሚገባ ሕይወት ማለት እንችላለን። ለእግዚአብሔር የሚገባ ሕይወት መኖር ወይም ደግሞ እግዚአብሔርን የሚፈራ ሕይወት መኖር ብለን ልንሰጠው እንችላለን። እና በዚህ ዙሪያ የተወሰኑ ሀሳቦችን እያነሳን እንወያያለን። ቃሉን ለማጥናት ነው። እግዚአብሔር በረዳይ መጠን በዚህ ዙሪያ አንዳንድ ሀሳቦችን እያነሳን ከቃሉ እንማራለን። ይህን ስናደርግ ታዲያ እግዚአብሔር በመካከላችን እንዲኖር መንፈስ ቅዱስ እንዲያስተምረን አጭር ጸሎት እናደርግ። እግዚአብሔር አምላካችን ሆይ አሁንም ከኛ ጋር ስላለህ ልትባርከን ፈቃደኛ ስለሆንክ ዘወትር ከቃልህም ልታስተምረን ስለፈለግ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ሆይ እኔ ሳልሆን የማቀርበው እኔ ምንም አይነት እውቀት የለኝም፣ እኔ ደካማ ነኝ። በሰንበት ትምህርታችንም እንዳየነው እግዚአብሔር አምላክ ሆይ እኛ ደካማ ብንሆንም አንተን ኃይለኛውን በማየት አንተን ኃይለኛውን በመያዝ አገልግሎታችን እንድናበረክት መሪው እግዚአብሔር ኃይል ያለው መሆኑን በማሰብ እንድንነሳ የሚሰራውም ደግሞ በእኛ በደካሞቹ ያንተ ኃይል እንጂ እኛ አለመሆናችን አስተምረህናል። እያንዳንዳችን መክሊታችን በምንጠቀምበት ጊዜ የሰጠህንን ኃይለኛው አንተ፣ ስልጣን ያለህ አንተ መሆንክን እናምናለን። በዚህ መሰረት አንተ ትናገር ዘንድ ሁለንተናዬን ለአንተ አስረክባለሁ። ጉባኤውን ባርክ፣ ከንፈሮችን ዳስስ፣ በመካከላችን ተገኝ፣ ማስተዋልና ጥበብን ስጠን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ እግዚአብሔርን የሚፈራ ህይወት ለመኖር ወይም እንደ እግዚአብሔር ፈቃድ ለመኖር የምንለማመዳቸው ነገሮች አሉ። በመጀመሪያ ደረጃ ልምምድ፣ በእንግሊዘኛ ሀቢት የምንለው ነው። ልምምድ ምንድን ነው የሚለውን ቃሉን እናያለን። ከዛ እንደ እግዚአብሔር መኖር የሚለውን ሁለቱን ከፈታን በኋላ ወደ ጥቅሶች እየሄድን እንወያያለን። ሀቢትስ ወይም ደግሞ መለማመድ አዘውትረን በህይወታችን እንቅስቃሴዎች፣ በየዕለቱ የህይወት ተግባሮቻችን መካከል ብዙውን ጊዜ የምናሳልፍበት እና ደግመን ደጋግመን የምናከናውናቸው ነገር ልምምድ ወይም ሀቢት እንለዋለን። ታዲያ ደግመን የምናደርጋቸው ነገሮች ደግሞ ቀስ በቀስ ህይወታችንን ወደምናደርጋቸው ነገር እየመሰለ ይሄዳል፣ ይለውጠናል። አንድ ሰው አንድ ቀን የሚጠጣ ከሆነ በሌላው ቀን ሂዶ የሚደግም ከሆነ በየጊዜው የመጠጥ ሱስ ይዘዋል ማለት ነው። እኛ ላንጠጣ እንችላለን፣ ላንሰክር እንችላለን፣ ወይም ደግሞ ወደዛ ቦታ ላንሄድ እንችላለን። እግዚአብሔር ገላግሎናል ከዛ። ነገር ግን ደግሞ ደጋግመን የምናደርጋቸው እግዚአብሔርን የማያስከብሩ ነገሮች፣ ብዙ ነገሮች አሉብን። ለምሳሌ በዋናነት ሚዲያን ብንመለከት የምንጠቀማቸው ሚዲያዎች ምን አይነት ናቸው? በሞባይላችን፣ በቴሌቪዥናችን፣ በላፕቶፓችን የምናያቸው ነገሮች ምንድን ናቸው? ደጋግመን የምናደርጋቸው ነገሮች እኛነታችን ይሰሩናል፣ በዛው ላይ በምናደርጋቸው ነገሮች። ስለዚህ ምንድን ነው እግዚአብሔርን ለማክበር ወይም እንደ እግዚአብሔር ፈቃድ ለመኖር እየተለማመድን ያለነው ነገር ምንድን ነው ከሚለው ጋር ነው ለማየት የምንሞክረው ዛሬ። ሌላው እንደ እግዚአብሔር ፈቃድ መኖር ስንልስ ምን ማለት ነው? ነው እግዚአብሔርን በማክበር እርሱን በመውደድና በእርሱ በመታመን የምንኖረው ህይወት ተግባራዊ ስናደርገው እንደ እግዚአብሔር ፈቃድ እየኖርን ነው ማለት እንችላለን። እንግዲህ ለእግዚአብሔር የሚገባ ህይወት ለመኖር የሚከተሉትን የህይወት ተሞክሮች በህይወታችን ልንለማመድ ይገባናል። እነዚህን ነገሮች ብንለማመድ የበለጠ ወደ እግዚአብሔር እየቀረብን እንሄዳለን። እግዚአብሔር እንደሚፈልገው አይነት ህይወት መኖር እንችላለን። አንደኛው እግዚአብሔር እንደሚፈልግብን አይነት ለመኖር አንደኛው የጸሎት ህይወት ነው። በክርስትና ህይወታችን ጌታችን ኢየሱስ ክርስቶስ የኖረውን የህይወት አይነት ተሞክሮ ልንኖር ይገባናል። ጌታ ኢየሱስ ክርስቶስ ምን ያደርግ ነበር ወደሚለው ስንሄድ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 መጽሐፍ ቅዱሳችሁን እንድታወጡ ጠይቃለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔ ባያስኩት የመጽሐፍ ቅዱስ ትርጉም እንደዚህ ይላል፣ መደበኛውን ነው ያስኩኝ። በዛን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። ስለዚህ ኢየሱስ ክርስቶስን እንደኖረው አይነት ልንኖር የሚገባን ምንድን ነው? እሱን ስንከተል ነው። ራሳችን ስንክድ ነው። መስቀሉን ስንሸከም ነው። ጳውሎስም የክርስቶስን ህይወት አይነት ኑሩ አለኝ። እንደውም ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ ምን የምሰሉ ሲል ይናገራል በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ። ስለዚህ ኢየሱስ ክርስቶስ የኖረውን የህይወት አይነት መኖር የግድ ይለናልኝ እግዚአብሔርን ለማስደሰት እግዚአብሔር እንደሚወደው አይነት ኑሮ ለመኖር። ከዛ ከወጣን ደግሞ በተቃራኒው የዓለማዊ ኑሮን ወይም ደግሞ የሰይጣንን መርህ እንከተላለን ማለት ነው። ስለዚህ እኔና እናንተ የተጠራ ነው ጌታን ደስ የሚያሰኝ ህይወት እንድንኖር ነው፣ ወይም እግዚአብሔር የሚከብርበትን ህይወት እንድንኖር ነው። ታዲያ ኢየሱስ ክርስቶስ በህይወቱ ምን ያሳልፍ ነበር? የእሱን ህይወት ማስመሰል ወይም ደግሞ የእሱን ህይወት እየመሰል ክርስቶስን እየመሰልን ለመኖር ከፈለግ ክርስቶስ ህይወቱ ምን ነበር? በጸሎት ዙሪያ ማለት ነው። ማርቆስ 1:35-37 ኢየሱስ አዘውትሮ ይጸልይ እንደነበረ ይነግረናል። ማርቆስ ወንጌል ምዕራፍ 1:35-37 እንደዚህ ይላል። በጌታ ስም አነባዋለሁ። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዛ ጸለየ። ስምዖን እና ከእርሱ ጋር የነበሩት ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልግሃል አሉት። እርሱም በዛ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ ስለዚህ ወጥቻለሁና አላቸው። ጌታ ኢየሱስ ክርስቶስ በማለዳ ተነስቶ የሄደው በአካባቢ ባሉ መንደሮች ሊሰብክ፣ የጌታን ቃል ሊያስተምር ሊወጣ ነው። ከመውጣቱ በፊት ግን አንድ ቦታ ላይ ነው የነበረ፣ ያውም በምድረ በዳ ብቻውን ሆኖ ምን እያደረገ? እየጸለየ። በማለዳም ተነስቶ ገና ሌሊት ሳለ ወጣ፣ በምድረ በዳም ሄዶ በዛ ጸለየ ነው የሚለው በ35ኛው ቁጥር ላይ ጸለየ። የሚጸልይበት ምክንያት ወደ ስራ እየተሰማራ ነው። ምን ሊያደርግ? በቅርብ ወዳሉ መንደሮች ሄዶ ሊሰብክ እንደሆነ ደግሞ በ38ኛው ቁጥር ላይ ይነግረና፣ ወገኖቼ እኔና እናንተ ምናልባት በየጧቱ እንደ ጌታ ኢየሱስ ልንሰብክ ላንወጣ እንችል ይሆናል። ነገር ግን ወደ የስራችን ስንሄድ ከስራ በፊት በማለዳ ጎህ ሲቀድ ወደ ስራ በምንሄድበት ጊዜ እንደ ፈረቃችንና እንደምንሰራበት ሽፍት ከመሄዳችን በፊት ጌታ ኢየሱስ ክርስቶስ እንዳደረገው ልንጸልይ ይገባና፣ ይሄን የማናደርግ ከሆነ ተሳስተናል። ልንጸልይ ይገባና አንዳንድ ጊዜ በተለምዶ በቀን የምንገባ ከሆነ ዝም ብለን ብድግ ብለን መኪናችን አስነስተን የምንጓዝበት ይኖራል። ምናልባት መኪና ሞተር ስናስነሳ ልንጸልይ እንችላለን። ነገር ግን የጥሞና ጊዜ ወስደን ልንጸልይ ይገባናል። ምክንያቱም ማንኛውንም ስራ ከመስራታችን በፊት መጸለይ አስፈላጊ ነው እና ኢየሱስ ክርስቶስ ያደርግ የነበረው ይህ ነው። በየቀኑ ካልጸለይን ጌታ የሚፈልገውን የህይወት ኑሮ አይነት መኖርን አንችልም። ስለዚህ ልንጸልይ ይገባናል። ተመሳሳይ ጥቅስም እናገኛለን በሉቃስ 4:42-43 ሉቃስ ወንጌል ምዕራፍ 4:42-43 እንደዚህ ይላል። በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ። ህዝቡም ይፈልጉት ነበር፣ ወደ እርሱም መጡ። ከእርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ ይላል። ጌታ ኢየሱስ ክርስቶስ ጧት ጧት በጸባ ጊዜ ይጸልይ ነበር። በምድረ በዳ እየሄደ ይጸልይ ነበር። ከዛም ደግሞ ያስተምራቸው ነበር። ሲያስተምራቸው ደግሞ ከትምህርቱና ከባርኮቱ የተነሳ ወደ ሌላ ቦታ እንዳይሄድ እዛው እንዲቆይ ይለምኑት ነበር። ወገኖቼ የምንጸልይ ከሆነ እግዚአብሔር መንገዳችን ያሳየናል፣ በሰዎች ዘንድም የአብሮነትና የመወደድ ባህሪን እናገኛለን። ከእግዚአብሔር ጋር ያለው ብቻ ሳይሆን በሰውም እስከ መወደድ ደረጃ ያደርሳል። 43ኛው እንደዚህ ይላል፣ እርሱ ግን ስለዚህ ተልክ ያለውና ለሌሎች ከተማዎች ደግሞ የእግዚአብሔርን መንግስት ወንጌል እሰብክ ዘንድ ይገባኛል አላቸው። ስለዚህ እነሱ እንዳይሄድ ቢለምኑትም እሱ ግን ለሌሎች ደግሞ ማዳረስ እንዳለበት ያለ እና ተመሳሳይ ጥቅሶች ናቸው እነዚህ። ኢየሱስ ይጸልይ ነበር። በሉቃስ 11:1-4 ድረስ ጌታችን ኢየሱስ ክርስቶስ እሱ ራሱ ሲጸልይ ተመልክተው ደቀ መዛሙርት ጸሎትን እባክህ አስተምረን ሲሉ እንደጠየቁት፣ ለምን ነው የጠየቁት? እርሱ የሚጸልየው ጸሎት ደስ ይላቸዋል፣ አዘውትሮ በመጸለዩ ደግሞ ተገርመዋል። ስለዚህ እባክህን ጸሎት አስተምረን ብለው ደቀ መዛሙርት ሲጠይቁት እናያለን። ወገኖች፣ እኔና እናንተ ምናልባት የጸሎት ልምድ ከሌለን አስተምረን ብለን ልንጠይቀው ይገባና እንደዚህ ይላል። ቁጥር 1-4 ያለውን ነው የማነበው። ሉቃስ ወንጌል ምዕራፍ 11:1-4 እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም፣ ስትጸልዩ እንዲበሉ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ የዕለት እንጀራችንን ስጠን፣ ኃጢአታችንንም ይቅር በለን እኛም የበደሉንን ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። ኃይልም ምስጋናም ለዘላለሙ አሜን የሚለውን አስተማራቸው። ስለዚህ ኢየሱስ ሲጸልይ ስላዩ እነሱ ጸሎትን አስተምረን ሲሉ ጠየቁ። ስለዚህ እርሱ አምላክ ሆኖ እንግዲህ በየቀኑ በየዕለቱ ከአባቱ ጋር እንደዚህ በጸሎት መገናኘትና መጸለይ ካስፈለገው፣ ወገኖች እኔና እናንተማ ኃጢአተኞች የሆኑ ሰዎች ምን ያህል ከእሱ አብልጠን ያስፈልገና። ጸልዩ ወደ ፈተና እንዳትገቡ ተብለናልና። ስለዚህ ጌታን በሚፈቅደው መንገድ ለመኖር አንደኛው መንገድ የጸሎት ሕይወት እንዲኖረን ነው። ወደ ሁለተኛው ስንሄድ ደግሞ በእግዚአብሔር መታመን ነው። በእግዚአብሔር መታመን። ባለመታደል ሆኖ ብዙዎቻችን አንዳንድ ነገሮች ሲገጥሙን እንጠራጠራለን። በሰላም ጊዜ እግዚአብሔርን ማመን ቀላል ሊሆን ይችላል። ችግር ሲመጣ ወይም ደግሞ የሚጨንቅ ነገር ሲመጣ ግን እምነታችን ይፈተናል። ነገር ግን በማንኛውም ጊዜ በከፍታም በዝቅታም በቅዝቃዜም በብርድም በጨለማም በብርሃንም በማንኛውም ሁኔታ በእግዚአብሔር ላይ ልንታመን ይገባናል። በእምነት መጽናት እግዚአብሔር ሁሉንም ነገር መቆጣጠር የሚችል አምላክ መሆኑን ማመን ነው። በእርሱ ልንታመን እና እርሱን ልንደገፈው ይገባናል፣ ምክንያቱም ሁሉን የሚችል አምላክ ነውና። ባለመዝሙሩ እንዲህ ይለናል፣ በ103:17-19 ያለው ይቅርታ፣ መዝሙር 103:17-19 ትንሽ በርከት ይላሉ ጥቅሶቹ። መጽሐፍ ቅዱስ ቢናገር ይሻላል እኔ ከምናገረው። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ነው፣ ጽድቁም በልጆቹ ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱን ሁሉን ተገዛለች ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ ነፍሴ ሆይ እግዚአብሔርን ባርኪ ይላል ዳዊት እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱን ሁሉን ተገዛለች እግዚአብሔር ገዥ መሆኑን እግዚአብሔር ሁሉን የሚገዛ መሆኑን ለናምን ይገባና ስለዚህ ከሱ አቅም በላይ የሆነ ነገር ምንም ነገር የለም በእግዚአብሔር ልንታመን ይገባል በምሳሌ 3 5 እና 6 ሁሉ ጊዜ በቃላችንም የምናቀው ነው መንገድህን ሁሉ በመንገድ ሁሉ እርሱን እወቅ እርሱም ጎዳናህን ያቃናልሃል በራስ አስተያየት አቢባቱን እግዚአብሔርን ፍራ ከክፉም ራቅ ስለዚህ በእግዚአብሔር በመታመን በመንገዳችን ሲል በምናደርጋቸው ነገሮች ሁሉ እግዚአብሔርን እንድናስብ እግዚአብሔርን እንድናውቅ እግዚአብሔርን እንድናስቀድም በምሳሌም ተጠቅሶ እናገኛለን በመዝሙር 37 7 እና 8 እንደዚሁ ተመሳሳይ ጥቅሶችን እናገኛለን ለእግዚአብሔር ተገዛ ተስፋ ማድርገው መንገድህም በቀናችለትና እመትን በሚያደርግ ሰው አትቅና ይላልኝ ስለዚህ ለእግዚአብሔር ለነገዛ ተስፋም ለናደርገው ይገባልና እና ይቅርታ ጉረሮን ይከረክረኛ እሺ ስለዚህ ለዘላለማዊ ለሆነው አልኪዳኑን ለሚጠብቀው አምላክ በመንግስቱም ስር ሁሉን ለሚገዛው አምላክ ራሳችንን ልናስገዛለትና በርሱ ልንታመንበት ይገባልና ሁለተኛው መንገድ ደግሞ በእርሱ በሙሉ ልባችን እምነትን ማድረግ ነው ወደ ሶስተኛው ነጥብ ስንመጣ ሁልጊዜ እሱን ማሰብ ማመንና ማሰብ በርግጥ ይያሉ ሁልጊዜም አእምሯችን እሱ ላይ ማሳረፍ እሱን ማሰላሰል የእርሱን መገኘት በህይወታችን እንዲሰርጽ ማድረግ በእንግሊዘኛው meditation the habit of meditation ይለዋል እሱን ልናደርግ ይገባል በጣም የሚገርመኝ ነገር ባለመዝሙሩ ስለዚህ ጉዳይ ሲጽፍ በ63ኛው 6 እስከ 8 ባለው መዝሙር 63 6 እስከ 8 በመኝታዬም ሳለሁ በማለዳም እናገራለሁ ይላልኝ ቁጥር 6 ላይ በመኝታዬም አስባለሁ በማለዳም እናገራለሁ ስንተኛ ልናስበው ይገባል በማለዳም ደግሞ እግዚአብሔር ልናናግረው ይገባል ረዳት ይሆናልና በክንፎችህም ጥላ ስር ደስ ይለኛልና ነፍሴ በኋላ ተከተለች ነፍሴ በኋላ ተከታተለች እኔም ቀኝህ ተቀበለችኝ ይላል ነፍሴ በኋላ ተከታተለች እኔንም ቀኝህ ተከተለች እግዚአብሔርን በመኝታችንም ስናስበው ስናሰላስለው በማለዳም እርሱን ስናናገረው እርሱ ረዳታችን ይሆናል በክንፎቹ ጥላ ስር ያስቀምጠና ነፍሳችን እሱን ትከተላለች እግዚአብሔርን ማናስቀድም ከሆነ እኛነን ምንቀድመው እግዚአብሔርን የምናስቀድም ከሆነ ነፍሳችን ማንን ትከተላለች እሱን ትከተላለች እኔንም ቀኝ ተቀበለችኝ ይላል ቀኝ የኃይል የጉልበት የስልጣን ምልክት ነው ስለዚህ ኃያሉ እግዚአብሔር ለኛ ማንኛውን ነገር ይንከባከባና ችግር ቢመጣ እንኳን አሸናፊዎች እንድንሆን ይረዳና ችግሩ ሊያገኘን ይችላል ነገር ግን የችግሩ አሸናፊዎች እንድንሆን ይረዳና ምክንያቱም የታመነው የእግዚአብሔር ቀኝ እጅ ነው በላያችን የሚሆነው። ስለዚህ የምናሰላስለው ከሆነ እግዚአብሔር ከኛ ጋር ነው የሚሆነው። 119:33 ላይም ደግሞ አካሄዴን እንደ ቃለ ሐቅና ኃጢአትም ሁሉ አይግዛኝ ይላለኝ። ወገኖች አካሄዳችን ከእርሱ ጋር ሊሆን ይገባል። ስንሰራም በረፍት ጊዜያችንምና ከመተኛታችን በፊት በየቀኑ በጸሎት ልንገናኘው ይገባናል። እሱን ልናሰላስለው ይገባናል። ይህንን ስናደርግ ያለ ማመንታት በእርሱ በመታመን በሙሉ ልባችን ሀሳባችንና ለእርሱ በማስረከብ መሆን ይገባል። እንግዲህ እንዲህ የምናደርግ ከሆነ ለራሳችንም ሆነ ለሌሎች ሰዎች በጎ አመለካከት እንዲኖረን ያደርጋል። ነገር ግን ከጌታ ጋር ጊዜ ከመውሰድ ይልቅ ብዙዎቻችን ደግሞ በዚህ ዓለም ኑሮ ውጣ ውረድ ላይ ተስበንና ተመስጠን ነው የምናገኘው። አንድ ጥያቄ ብጠይቃችሁ፣ ብዙዎቻችን ስንሰራ ውለን ቤታችን በምንቀመጥበት ጊዜ ምንድን ነው የምናደርገው? አብዛኛዎቻችን ቲቪ ካለ ቲቪ እንከፍታለን፣ አለበለዚያ ግን ላፕቶፓችንና ኮምፒውተራችን እንከፍታለን። ከዛም የምናያቸው ብዙ ነገሮች ይኖራሉ፣ እንደየግለሰቡ ይለያያሉ። እንደገና ደግሞ ዜና እናዳምጣለን። ዓለማዊ ፊልሞችም ሊሆኑ ይችላሉ፣ የማየት ሁኔታም ሊኖሩ ይችላሉ። መጨረሻ ስንተኛ የምናደርገው ምንድን ነው? ቲቪ ዘግተን ነው የምንተኛው። ስንተኛ ደግሞ ስናያቸው የነበሩትን ነገሮች ነው ይዘን ምንተኛ። በተለይ መጀመሪያ የሚነገርና መጨረሻ የሚነገር አእምሮ ውስጥ የመቆየት ባህሪው ከፍተኛ ነው። ስራም ይሰራል። መሀል ላይ ብዙ ነጥቦች ሊሳቱ ይችላሉ። የመጀመሪያውና የመጨረሻው ግን አይሳትም። ሁልጊዜም እናስታውሰዋለን። ወገኖች ምናልባት በቲቪም ሆነ በምን የምናያቸው ነገሮች ዓለማዊ ከሆኑ ባናይ ይመረጣል። ዜናዎች ከሆኑ ዜናም ባንሰማ ይመረጣል። ምክንያቱም መጨረሻ ስንተኛ ከእግዚአብሔር ጋር ከቃሉ ጋር ሜዲቴት አድርገን ቃሉን አሰላስለን ቃሉን ሰምተን ብንተኛ ይመረጣል። ስለዚህ በየጊዜው ለሱ ቦታ ልንሰጥ ይገባል። ባለመታደል ሆኖ ቢዚ ላይፍ የሚባል ነገር አለ። ስንባክን ነው የምንኖር። ጠዋት እንነሳለን፣ ወደ ስራ እንሄዳለን፣ መኪና እናሞቃለን፣ መኪና እንትን ብለን መብረር ነው መብረር መብረር መብረር። ሲመጣም ደግሞ ጊዜ የለም በሚል ቀጥታ ለሱ የምንሰጠው ጊዜ እየተሰረቀ ነው ያለ። ስለዚህ እሱ ጋር ከጌታ ጋር የማሰላሰል ጊዜያችን የት ነው ያለ? ራሳችንን እንጠይቅ። ሌላው ቅድም የተነበበልን ጥቅስ በአራተኛ ደረጃ እግዚአብሔርን መታዘዝ ነው። ቅድም ወደ ተነበበልን ጥቅስ ዘዳግም 27:10 እንደዚህ ይላል፣ ለእግዚአብሔር ለአምላክ ቃል ታዘዝ፣ ዛሬም የማዝህን ትእዛዙንና ስርዓቱን አድርግ። በዮሐንስ ወንጌል 14:15-16 እንደዚህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለእናንተም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። በአንደኛ ሳሙኤል 15:22ም እዚሁ ተመሳሳይ ቃል እናገኛለን። ሳሙኤልም በውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማድመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። እና እግዚአብሔርን መታዘዝ እጅግ ወሳኝነት አለ። ያዕቆብም ይህንኑ በዚህ ሀሳብ ላይ ይስማማል። ያዕቆብ 1:22 ላይ ሁላችንም እናውቀዋለን፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይለናል። ዘዳግም 28:1 እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬ ያዘዝኩህን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርግሃል ከፍ ከፍ ያደርግሃል ይላል የዘዳግሞ ይሄን ነው እንትን የሚለው ይቅርታ ቁጥር 2 ላይ ያለው ያምላክህንም የእግዚአብሔር ቃል በሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህም አለላል ስለዚህ እግዚአብሔርን መታዘዝ በረከት አለው ስለዚህ ቀላል ነገርም ቢሆን ከበድ ያለ ነገርም ቢሆን ስንሰራ ስንወስን እንደ እግዚአብሔር ፍቃድ ልንሰራ እርሱን ለነታዘዝ ይገባና ሙሉ እምነታችን በእግዚአብሔር ላይ በማድረግና የማንጸልይ እንዲሁም ደግሞ እርሱን የማንታዘዝ ከሆነ የክርስትና ህይወት እየኖርን አይደለም ወደ ወገኖች እግዚአብሔር ከኛ የሚፈልገውን ህይወት እየኖርንም አይደለም እንደዛ ማናደርግ ከሆነ ስለዚህ እግዚአብሔርን ትዛዝ ደግሞ መስማትና መታዘዝ እጅግ እጅግ አስፈላጊ ነው ቃሉን ሰሚዎች ሳንሆን ብቻ ሳንሆን አድራጊዎች ብዙ ጊዜ ቃሉን እንሰማለን ወደ ተግባር ስንሄድ ግን ስንቶቻችን እየተገበር ነው በአምስተኛ ደረጃ በመንፈስ ቅዱስ መማራት ነው ዛሬ በሰንበት ትምህርታችንም መንፈስ ቅዱስ ብዙ የተለያዩ ስጦታዎችን እንደሚሰጠን ስንማር ነው የነበረ መንፈስ ቅዱስ ብዙ ነገሮች አሉት እና በመንፈስ ቅዱስ መመራትና በሱ ልንወሰን ወይም ልንመካ ይገባናል እንደሚሰራ ልናምን ይገባናል ጌታ ኢየሱስ ክርስቶስ ደቀ መዛሙርትን ከመለየቱ በፊት ወደ ሌላ ቦታ እንዳይሄዱ በኢየሩሳሌም ቁጭ ብለው እንዲቆዩ ነገራቸው በሐዋርያት ሥራ ምዕራፍ 1 ቁጥር 4 እና 5 ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ምክር የሰጠበትን ነገር እናያለን እንደዚህ ይላል ቁጥር 4 ምዕራፍ 1 የሐዋርያት ሥራ ምዕራፍ 1 ቁጥር 4 እና 5 ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ይላል ያ የተስፋ ቃል መንፈስ ቅዱስ ነው የትም ቦታ እንዳይሄዱ የት እዛው ኢየሩሳሌም እንዲቆዩ ነገር ግን መንፈስ ቅዱስ ከወረደባችሁ በኋላ ወይም ከወረደላችሁ በኋላ በኢየሩሳሌም በሰማርያ በይሁዳ ያላችሁ እያሰፋችሁ መሄድ ትችላላችሁ ይላል ስለዚህ እንደ እግዚአብሔር ፈቃድ ለመኖር መንፈስ ቅዱስ እንዲጎበኘን ልንጠይቅ ይገባናል ቁጥር 5 ላይ ዛው ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ወገኖች ለዛ በዛን ሰዓት ለደቀ መዛሙርት የተገባው ቃል ዛሬ ለኔና ለእናንተም ይሰራል ምክንያቱም እግዚአብሔር ክንዱ ዘላለማዊ ነው እግዚአብሔር ኃይሉ ዘላለማዊ ነው ጊዜ አይወስነው ለጠየቁት ደግሞ ይሰጣል በሰንበት ትምህርታችንም አጥብቃችሁ ለምኑ ነው የሚለው አጥብቀን የምንለምን ከሆነ መንፈስ ቅዱስ እንዲጎበኝ መንፈስ ቅዱስ እንዲወርድልን ልንጠይቅ ይገባና ስለዚህ ማንኛውንም ሥራ ከመስራታችን በፊት የመንፈስ ቅዱስ መሞላትን እንጠይቅ መንፈስ ቅዱስ መሞላት ደግሞ በአንድ ጊዜ ታምር ማድረግ ይችላል እግዚአብሔር ነገር ግን በየጊዜው ልናሳድገው የምንችለው ሁኔታ ነው የምንጠቀምበት ከሆነ የበረከተ የሰጠን መክሊትና ችሎታም እያደገ ይሄዳል ማንጠቀምበት ከሆነ ደግሞ ያም እየተወሰደብን ይሄዳል የተሰጠን ስለዚህ የመንፈስ ቅዱስ መገኘትን ልንጠይቅና ልንጎበኝ እንዲጎበኘን ልንጠይቀው ይገባል። ኤፌሶን ምዕራፍ 5 ቁጥር 18 እንደዚሁ ተመሳሳይ ጥቅስን እናገኛለን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። መንፈስ ይሙላባችሁ። ይሄ በመንፈስ መሞላት በየጊዜው የሚሆን ነገር ነው። እንደገና ደግሞ ይሙላባችሁ የሚለው ነገር ደግሞ መንፈስ ቅዱስን ሙሉ በእሙሉ እንዲጎበኘን እንጠይቀው። ያ ካልሆነ በከፊል ሊሆን አይችልም። እንድንሞላ መንፈስ እንዲሞላ መንፈስ በውስጣችን መንፈስ ቅዱስ በውስጣችን እንዲሰርጽ ልንጠይቅ ይገባል። እንዲያውም ከወይን ጠጅ ጋር በተቃራኒ ሁኔታ ያሳየዋል። መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህም ማባከን ነውና ይላል። ኤፌሶን 1:13ም ይህንኑ ሐሳብ ሲያጎላው እንመለከታለን። ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ወገኖቼ በመንፈስ ቅዱስ እንድንታተም ጌታ ይርዳን። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። እኔና እናንተ በእግዚአብሔር መንፈስ ታትመናል። ጌታን ስንቀበል፣ ስንወስን፣ ስንጠመቅ በመንፈስ ቅዱስ ነው የተጠመቅን። በጥምቀት ስርዓት የእግዚአብሔርን ልጅ መቀበላችን መንፈስ ቅዱስንም መቀበላችን እንደገናም ደግሞ ክርስቶስ ሙቶ እንደተነሳ የምንመሰክርበት የእምነታችን አንዱ ይፋ የምንገልጽበት ስርዓት ነው። በዚህ ጊዜ በመንፈስ ቅዱስ እንታተማለን። ይህን መንፈስ ቅዱስ ግን በየጊዜው ልንለማመድ ይገባል። ወደ ስድስተኛው ስመጣ ለእግዚአብሔር ስጦታን መስጠት እንዲሁም ደግሞ ሌሎችንም መርዳት እንበለው፣ ለሌሎችም ስጦታ መስጠት። እንግዲህ በሕይወታችን ውስጥ ስራ እግዚአብሔር እንደሚፈልገው አይነት ልንኖር ከፈለግን ደግሞ ለጋሶች መሆን አለብን። ያለን ንብረት የኛ አይደለም። ያለን ሀብት የኛ አይደለም፣ የአደራ ነው። በአደራነት የተሰጠነው ነው። እግዚአብሔር ቅዱስ ቃሉ እንዲሰራጭ ለሌዋውያን ወገኖች የመደበው የሚሰጣቸው መተዳደሪያ አላቸው። ዛሬም በዘመናችን ለፓስተሮችና ለወንጌላውያን እኔና እናንተ ለእግዚአብሔር ከምንሰጠው ስጦታ ላይ ነው። ስለዚህ የእግዚአብሔር ቃል እንዲስፋፋ ሰዎች ሁሉ እግዚአብሔር እንደሚፈልገው አይነት እንዲኖሩ፣ ወደ እግዚአብሔር እንዲመለሱ ስራው መካሄድ አለበት። ቤተ ክርስቲያኖች መከፈት አለባቸው። ወንጌላውያን በየቦታው ሄደው መስራት አለባቸው። ፓስተሮች በየቦታው ሄደው ማጥመቅ አለባቸው። ስለዚህ እግዚአብሔር ከሰጠን ገንዘብ ለሱ በታማኝነት ልንመልስ ይገባል። ስንቶቻችን በታማኝነት እንመልሳለን? እግዚአብሔር እንደሚፈልገው ሕይወት አይነት ለመኖር አንዱ መንገድ ደግሞ ለእግዚአብሔር መመለስ ነው። ሌላው ሌሎችንም ለመርዳት እጃችን የተዘረጋ ሊሆን ይገባዋል። ወገኖች እኔና እናንተ እግዚአብሔር ገንዘብ ሰጥቶናል። እግዚአብሔር ጤና ሰጥቶናል። እግዚአብሔር እውቀት ሰጥቶናል። ይህን የሰጠንን እውቀት፣ የሰጠንን ገንዘብ፣ የሰጠንን ጤና ሌሎችን እንድናገለግልበት ነው። ለሌሎች እንድንደርስበት ነው። ወገኖች ስንቶቻችን በተሰጠን ሁኔታ ዝም ብለን ቁጭ ብለናል? ልንሰራ ይገባናል። እጃችን ሊዘረጋ ይገባል። በጉልበታችን ልንረዳቸው ይገባል። በገንዘባችን ልንለግስ ይገባል። ምክንያቱም እግዚአብሔር በአደራ የሰጠን ነውና። አንድ ሰው ወደ ኢትዮጵያ ስትሄዱ ይህን ብር እባክህ ለወላጆቼ፣ ለወንድሜ፣ ለእህቴ ስጥልኝ ቢላችሁ ወስዳችሁ ነው የምትሰጡ። እግዚአብሔርም እንደዚሁ ነው የሚሰጠን፣ እንደዚሁ ነው የሚሰጠን። ስለዚህ ይህንን ልናደርግ ይገባልና መጽሐፍ ቅዱስ እንደዚህ ይላል፣ ሉቃስ 6:38 ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈረላቸዋልና። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋቸው ይሰጣል። በመስጠት ማብዛት የሚቻለው በዚህ መንገድ ነው። ስንሰጥ የሚጎል ይመስለና፣ ስንሰጥ የሚያልቅብን ይመስለና፣ ስንሰጥ ነገ ባዷችን የምንሆን ይመስለና፣ አይደለም። ስንሰጥ ይጠቃል። እግዚአብሔር የበረከት አምላክ ነውና ቃሉም ይናገራል። የተጨቆነና የተትረፈረፈ መስፈሪያ ነው። እንደኔ ከገጠር የመጣችሁ እህል በሚሸጥበት ጊዜ ገበያ ላይ በሚሰፍሩበት መስፈሪያ በእጃቸው ወደ ታች መስፈሪያውን እህሉን እየተጫኑ ሲያምቁት እናያለን። በዚህን ጊዜ የተወሰነ ጭማሪ ይኖረዋል እቃው ከሚይዘው በላይ። ያ ነው እንግዲህ እግዚአብሔር መያዣችን መቀበያችን እስኪሞላና እስኪፈስ ድረስ አትረፍርፎ ይሰጣል። በዚህ እንታመን። በመሰሰት ማጉደል ነው፣ መስጠት ግን መሰሰ ነው። ስለዚህ ስጡ ይሰጣችሁምና። እንግዲህ አንዳንድ ጊዜ በገንዘብ የከፈልኩትን አበዛበታለሁ እንላለን። ማለትም በራሴ ገንዘብ እኔ ያዝበታለሁ እንላለን። እንደፈለግኩ አደርገዋለሁ፣ ሰው አያዝብኝም፣ ለሰው አልሰጥም፣ ይሄ ገንዘቤ ነው እንላለን። የኛ ገንዘብ የሚባል የለም። አያድርስና አንድ አደጋ ቢመጣ ባለፈው ለምሳሌ የእሳት ቃጠሎ በአሜሪካ በተነሳ ጊዜ ያ ሀብታም የነበረ ከተማ ሀብታም የነበሩ ግለሰቦች ከምንም ሊያድኑት አልቻሉ። እግዚአብሔር ሲባርክ ብቻ ነው በረከቱን ልናገኘው የምንችለው። በእኛ ብስለት፣ በእኛ ንግድ፣ በእኛ የሂሳብ ስሌት አይደለም። ስለዚህ አንዱ እንደ እግዚአብሔር ፈቃድ የመኖር ስልት ለእግዚአብሔር ልንሰጥ ወይም ልንመልስ ይገባናል። ሌሎችንም ልንረዳ ይገባል። በመጨረሻ የሰባተኛውን ነጥብ ተናግሬ ንግግሬን ለመቋጨት ፈልጋለሁ። ይቅርታ ማድረግ ነው። ይህ ብዙዎቻችን የሚያስቸግረን ወደ ተግባር ስንመጣ ማለት ነው የሚያስቸግረን ሁኔታ ነው። ነገር ግን ይቅር እንድንል ታዘናል። ወገኖች ተቆጡ፣ ኃጢአትንም አታድርጉ ይላል። ልንቆጣ ልናኮርፍ የተወሰነ ነገር ልንነጋገር እንችል ይሆናል። ነገር ግን ኃጢአትን እስከ ማድረግ ድረስ ቁጣችን ሊገሰግስና ሊጠነክር አይገባም። እንዲያውም በቁጣችሁ ላይ ፀሐይ አይግባ፣ ጊዜ አትስጡት፣ ወዲያው ጨርሱ፣ ወዲያው ተስማሙ። ያን የማታደርጉ ከሆነ ዲያብሎስ አጅሬ ይጠጋል፣ የበለጠ ያለያያል። ስለዚህ ለዲያብሎስም ፈንታ አትስጡት ይለናል ኤፌሶን 4:26-27። እዛው ኤፌሶን 4:30-32 እንደዚህ የሚል ተመሳሳይ ጥቅስን እናገኛለን። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራራነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይለናል። በጣም ደስ የሚል ጥቅስ ነው። ነገር ግን የሚከብደው መቼ ነው? እጅግ በጣም የምትወዱት ሰው ሲበድላችሁ፣ ያመናችሁት ሰው ሲከዳችሁ፣ ያ መልሶ ይቅር ለማለት በጣም ከባድ ነው። ነገር ግን ቃሉ አይዋሽም። ቃሉን ልንፈጸም ይገባናል። እንደ እግዚአብሔር ፈቃድ ልንኖር ይገባል። የእኛ ቁጣ፣ የእኛ ንዴት ከእግዚአብሔር የሚለየን መሆን የለበትም። ጌታ ኢየሱስ ክርስቶስን አሁንም ቅድም እንዳልነው የጌታ ኢየሱስ ክርስቶስን ሕይወት በዚህ ዙሪያ በይቅርታ ዙሪያ እንመልከት። በመጀመሪያ ደረጃ ወደ ሰው ሕይወት ከመሄዳችን በፊት እኔና እናንተ ማን ነበር? ኃጢአተኞች ነን። ገና ኃጢአተኞች ሳለን ወደደ። ገና ኃጢአተኞች ጻድቃን ሆነ እኮ አይደለም የወደደ፣ ኃጢአተኞች ሳለን ጳውሎስ የሚለው። ስለዚህ እያንዳንዳችን የመጣንበትን ሁኔታ እናስብ። ጌታን ከማግኘታችን በፊት ምን አይነት ሰዎች ነበር? ነገር ግን ፍቅሩ ሳበን ወደደ። እኛ ለእሱ የሚመች ሆነን አይደለም፣ እሱ ግን ብንበድለውም ስለወደደን ነው ወደ እርሱ ልንመጣ የቻልነው። ወደ ግለሰብ ስንመለከት ኢየሱስ በዚህ ምድር በነበረበት ጊዜ የይሁዳንም እግር አጥቧል። ማዕድ በሚበሉበት ጊዜ ከእናንተ መጀመሪያ ማዕዱን እጁን ወደ ማዕዱ የሚሰደው እሱ ይክደኛል እያለ እየተናገረ ያውቀዋል እኮ እንደሚክደው ያውቃል። ግን ወደደው፣ እስከ መጨረሻው ድረስ ወዶታል። ጴጥሮስና ይሁዳን ሲናገራቸው ነበር እንደሚክዱት። ጴጥሮስ ግን ለንስሐ በቃ። ወገኖቼ እኔና እናንተም ለንስሐ የሚያበቃ ሕይወት ይቅር እየተባባልን መኖር ይገባናል። ስለዚህ ሳጠቃልል እግዚአብሔር የሚፈልግብንን ሕይወት ለመኖር የጸሎት ሰዎች ልንሆን ይገባል። በእግዚአብሔር እምነታችን ሙሉ በሙሉ ልናደርግ ይገባል። እንደገናም ደግሞ እግዚአብሔርና ቃሉን በየጊዜው ልናሰላስል ይገባል። ከአእምሯችን ልናወጣው አይገባንም። በየጊዜው እሱን እያሰብን መኖር ይኖርብናል። ሌላው እግዚአብሔር እንድንኖርበት በፈለገው መንገድ ትእዛዝ ሰጥቶናል። ትእዛዞችን ልናከብር ይገባናል። ትእዛዝ መታዘዝ ከጽድቅ ጋር ላይሆን ይችላል። ነገር ግን ፍቅራችን የምንገልጽበት መዳናችን የምናውጅበት ስለሆነ ለእሱ ታዛዦች ልንሆን ይገባል። ከዛም ደግሞ መንፈስ ቅዱስ እንዲመራን በመንፈስ ቅዱስ ልንመራ እሱ ላይ መሰረት ልናደርግ ይገባናል። በመጨረሻም ከመጨረሻው በፊት እግዚአብሔር ከሰጠን ነገር ሀብት፣ ጉልበት፣ ጤና፣ እውቀት ሊሆን ይችላል። ለእርሱ ልንመልስ፣ ለእርሱ አገልግሎት ልናውለው ይገባል። ሌሎችንም የእኛን እርዳታ ለሚፈልጉ ልንለግስና ይህን ያደረገ ስጦታችንን ለእነሱ እነሱን እንድናገለግል ቃሉ ይናገረናል። በመጨረሻም ደግሞ እርስ በርሳችን ይቅር እየተባባልን ወደ አንድነት መጠን በጣም አዝናለሁ። ይህን በተለይ ይቅርታን በሚመለከት እንትን ስል አሁን በቴሌኮንፈረንስ ብዙ የምንሰማቸው ጥሩ ጥሩ ቃላትን ሲናገሩ የነበሩ ምናልባት በፕሮግራም መደራረብና በሌላ ሁኔታ ሊሆን ይችላል። ነገር ግን ሁልጊዜ እንደዚህ ድምፃቸው ሲጠፋ ግን ይሰማኛል። በበኩሌ የእናንተን አላውቅም። ይቅር ተባብለን ግን የያዝነው አንድ አምላክ ስለሆነ በህብረት ወደ ሰማይ ልንጓዝ ይገባናል። ስለዚህ እግዚአብሔርን የሚመች ሕይወት እየኖር እንደ ፈቃዱ መኖር እንድንችል እግዚአብሔር ሁላችንንም ይባርከን እላለሁ። እንደዚህ በሰማነው ደግሞ መኖር እንድንችል እግዚአብሔር በጸጋው ይርዳን። ተባረኩ። በሌላ ጊዜ እስክንገናኝ ድረስ ሰላም ሁኑልኝ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሰላም ሁኑ። አሜን፣
አሜን፣ አሜን። እግዚአብሔር ይባርክ። እሺ፣ አሁን እህታችን መዓዛ የመጨረሻውን ዝማሬ ትዘምርልንና
agal glotun bet olat tazagal nala and machin tasfa. Mazi.
Shik Xavier Vasquez and machin tasfa, kadromas avachin, silsamus, adisad la salagam, fat atenad retinidon, and zamradlan. Fat atenad reg, o gita hoy. Anta serine ene shekla abijain sirain endemitwet titabikisal befekadhi Begadhin adrig, o gita hoy, mermireng iyeng, gita zare. Ende beredo, ansanya hun, befite sikar tehut lehun fekadhin adrik o gita hoy mermireng inna erdain gita Hailina chilot yantena chew dasein fawesein medhanite Bekadhin adrik o gita hoy Mermerengiza sewinnetin Bemenfes mulay Ulu iskay Ante menorhin Beheyweti
Amen. 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 እግዚአብሔር አምላካችን ሆይ በቃልህ ታደርግ ዘንድ በህይወታችን አንተ ትፈራን ዘንድ ላንተ የሚገባ ህይወት እንድንኖር እግዚአብሔር አምላክ ሆይ መንፈስ ቅዱስ ይመራን ዘንድ እንለምናለን ቅዱስ አባት አንተ በዚህ ምድር እኛ በመኖርበት ጊዜ ሰማያዊ ህይወት እንዴት መኖር እንዳለብን በዚህ ምድር እንድንለማመድ ሁልጊዜም የምትፈልገው ነገር ቢኖር ይሄ ነው እግዚአብሔር ሆይ ለውጠን በዚህ ቆይታችን ደግሞ አንተ እንደምትፈልገው ለዘላለምም ደግሞ የምናደርጋቸው ነገሮች ያሳደግን መሄድ እንድንችል እግዚአብሔር ሆይ አንተ እንደምትፈልገው ለመኖር እግዚአብሔር ሆይ የጸሎት ሰዎች አድርገን በአንተ የምንታመን ሰዎች አድርገን ሁልጊዜም አንተን የምናሰላስል ሰዎች አድርገን አንተን የምንታዘዝ ሰዎች አድርገን እግዚአብሔር አምላክ ወንድሞቻችሁን እህቶቻችሁን ውደዱ ብለህናል እንድንወድ ችግር ካለም ደግሞ ይቅር እንድንባባል እግዚአብሔር ሆይ በመንፈስህ እርድ ቅዱስ አባት የተግባር ሰዎች አድርገን ይህን ልንሆን የምንችለው ግን መንፈስ ቅዱስ ሲጎበኘን ነው ዛሬ በዚህ ዕለት እግዚአብሔር ሆይ እያንዳንዳችን
በመንፈስ ትሞላን ዘንድ እንለምናለን። ፈቃድህ በየዕለት ሕይወታችን ይፈጸም። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን።
አሜን አሜን። እግዚአብሔር አምላክ የተመሰገነ ይሁን። ሲጀመር ጀምሮ እስካሁኗ ደቂቃ ድረስ በተለያየ አገልግሎት ጌታ ሲባርከን ስለቆየ ለዛ እግዚአብሔርን እጅግ አድርገን እናመሰግነዋለን። ያገለገላችሁትም ሁሉ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ ማለት እወዳለሁ። እግዚአብሔር አምላክ በተናገረን ደግሞ መኖር እንድንችል ሁላችንም እግዚአብሔር ይርዳን። ፕሮግራማችን እዚህ ላይ እንጨርሳለን። በማታው ፕሮግራም ደግሞ ጌታ ጠብቆ ሁላችንንም ለመገናኘት ያብቃል። የጌታ ሰላምና ጸጋ ፍቅር ከእያንዳንዳችሁ ጋር ይሁን። ደህና ዋሉ። መልካም ሰንበት።
አሜን።